እለቱ አፕሪል 17 እንደ አውሮፓን አቆጣጠር 2026 የተቀዳ ቁጥራችን የዛሬው 7163 ነው። ሰላም ጤና ስጥልኝ ውድ እግዚአብሔር ቤተሰቦች፣ እንኳን ወደ ሻለም ዓለም አቀፍ ቴሌኮንፈረንስ በሰላም መጣችሁ እያልኩኝ ፕሮግራሙን የምመራው ቅድስት ተሰማ ነኝ። የዛሬ ጥቅሳችን የተወሰደው ከሰንበት ትምህርታችን ሳምንት ሙሉ ካጠና ነው ሉቃስ ወንጌል ምዕራፍ 14 ቁጥር 11 ነው። ዛሬ የፕሮግራሙን የሚያገለግሉት እናገራለሁ። በሰንበት ትምህርታችን 2 ሰዓት ሙሉ ማለት የሚያገለግልን ፓስተር በየነ ይሆናል። መዝሙር ደግሞ የሻሉም ኳየር መዘምራን ይዘምሩልናል። በጸሎት ጋሽ በቄ መጨረሻ ይዘጉልና በዚህ ሁሉ የእግዚአብሔር ጸጋ አብሮ እንዲሆን ጸሎቴ ነው። አሁን ጥቅስ አንብቤ ጸሎት አደረግና ከጸሎት በኋላ የመዝሙር ምርጫ ይኖረናል። እሺ፣ ጥቅሱ የተወሰደው ሉቃስ ወንጌል ምዕራፍ 14 ቁጥር 11 እንዲህ ይላል፣ ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን የሚያዋርድ ከፍ ይላል ይላል እግዚአብሔር ቃል። እንጸልይ። ቅዱስና አፍቃሪ ሰማይ አምላካችን፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ አንድ አምላክ አንድ አባት፣ አንተ ስለሆንክ እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ ሳምንቱን ሁሉ በሰላም ጠብቀ ለዚህ ደግሞ ለተባረከና ለተቀደሰ የሰንበት ምሽት ስላደረስከን እናመሰግንሃለን። ጌታ ሆይ ያሳለፍነው ሳምንት ሁሉ ስንገባ ስንወጣ በተለያየ ነገር አሳልፈን እንደገና እናንተ ደካሙ ሸክማችሁ የከበደባችሁ ሁሉ ወደ እኔ ኑ ስላልከን ወደ አንተ መምጣት ስለሆነልን እናመሰግናለን። ያለንን ሸክም ሁሉ በአንተ ፊት እናቀርባለን። አንተ ደግሞ ቀሊል ታደርግልን ዘንድ ፈቃድህን ጠየቅን። እግዚአብሔር መንፈስ ቅዱስ እህት ወንድሞቼ እና አባቶቼን ሁሉ ጉባኤን ሁሉ አንተ ባርክ፣ ከዚህ በኋላ የሚገቡትንም አንተ ባርክ። እግዚአብሔር ሆይ ራሱን ከፍ የሚያደርግ ዝቅ ይላል ብለሃልና ጌታ ሆይ ማንም ራሳችን ከፍ እንዳናረግ አንተ ከሁሉ በላይ ከፍ ያልክ ስለሆን ዝቅ ማለትን አስተምርም። እግዚአብሔር ሆይ ሰንበት ትምህርት የሚያስተምረውን ፓስተር በየን አንተ ባርክ። እሱ ሳይሆን ካንተ የሆነውን ቃልህን እንዲያስተምረን እኛም ደግሞ ተምረን ጌታ ሆይ ይህ ለእኔ ነው ብለን አውቀን ተገንዝበን መኖር እንድንችል እያንዳንዳችን ጸጋ ይብዛልን። እንዲሁም በመዝሙር የሚቀርቡትን የሻሎም ኳየሮችን አንተ ባርካቸው፣ የሚዘምሩት ለአንተ ክብር እንዲሆን ድምጻቸውን ሁሉም አንተ ታስተካክልላቸው ዘንድ ፈቃድህን ጠይቃለሁ። ጌታ ሆይ በጸሎትም የሚቀርቡትን ጋሽ ብቄንም የሁላችንን ጸሎት ይዘው ሲቀርቡ መንፈስ ቅዱስ አብርሃቸው ተሆን ዘንድና ጸሎታቸው ወደ መቅደስ እንዲገባና መልስ እንድናገኝ ፈቃድ ይሁን። የእያንዳንዱ ሸክም ችግር ጌታ ሆይ ሀዘንተኛም ያለ ሀዘኑን የሚጽናናበት የታመመ የሚፈወስበት ምሽት ይሆናል። ጌታ ሆይ ፕሮግራሙ ተጀምሮ እስከሚያልቅ ድረስ ያንተ ቅዱስ መንፈስ አብሮን ይሁን። አንተ ተናገረን እኛም እንስማ። ስለ አንድ ልጅ ስለ ኢየሱስ ክርስቶስ ስም ስትል አሜን አሜን። እንኳን ደህና መጣችሁ በድጋሚ መልካም ሰንበት። እንግዲህ አሁን ፕሮግራማችን ተጀምሯል። የመዝሙር ምርጫ ይኖረናል እስከ 8:20 ከዛ ሰንበት ትምህርት ይጀምራል ማለት ነው። ልክ 8:19 ሲሆን እንድናቁም በትህትና ጠይቃለሁ። ስንዘምር ደግሞ አጠር አጠር ያሉ መዝሙሮችን ዘምረን ለሁላችን እንዲበቃ ሰዓቱ ትትና ጠይቃለሁ። እሺ፣ መጀመሪያ መዘመር የሚፈልግ አጠር አጠር አድርጉ ስላልኩ ይሰማል ድምጼ ለመሆኑ?
እንጀምራለሁ።
እንኳን ደህና መጣ እግዚአብሔር ይመስገን።
ግራ ቀኝ ማልል ባይኖቼ እወድቃለሁና ሰልችቼ፣ ለውድቀት ካልሆነ በተቀር ይቅርብኝ ከሰው ሁሉም ነገር። ዓይኔን ከሰው አንስቻለሁ አንተኑ ብቻ እጠራለሁ፣ ድል እስክትሰጠኝ ይጠብቃለሁ። ሁሉም ከንቱ 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 ነው አንተ ማግኘት ጥበብ ነው። ሁሉም ከንቱ 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 ነው አንተ ማግኘት ጥበብ ነው። ጌታለኝ ብያለሁኝና በድፍረት ውቅር ያለሁና ስጠራ ከተፈረደቴ ልኩራብ እርዳይ መድኃኒቴ አይኔን ከሰው አንስቻለሁ አንተኑ ብቻ እጠራለሁ ድል እስክሰጠኝ ይጠብቃለሁ ሁሉም ከንቱ 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 ነው አንተ ማግኘት ጥበብ ነው ሁሉም ከንቱ 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 ነው አንተ ማግኘት ጥበብ ነው ግራ ቀኝ ማለል ባይኖቼ እወድቃለሁና ሰልችቼ ለውድቀት ካልሆነ በስተቀር ይቅርብኝ ከሰው ሁሉም ነገር አይኔን ከሰው አንስቻለሁ አንተኑ ብቻ እጠራለሁ ድል እስክሰጠኝ ይጠብቃለሁ ሁሉም ከንቱ 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 ነው አንተ ማግኘት ጥበብ ነው ሁሉም ከንቱ 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 ነው አንተ ማግኘት ጥበብ ነው።
አሜን አሜን። በፍቃዱ ከደህና መጣ ድምፅህን ስለሰማሁ ደስ ብሎኛል። እግዚአብሔርን ማግኘት አይናችን ከሰው ላይ እንድናነሳ ከሰው ምንም የምናገኘው ነገር ስለሌለ የምናየው አምላካችን ብቻ እንድናተኩር እግዚአብሔር ሁላችን ይርዳል። እሺ ሌላ
ዘምራለሁ
እየዘምራለሁ።
እሺ ሁለት ሰዎች ናቸው። መጀመሪያ ማዓዛ ከዛ እህቴ ለምለም። እግዚአብሔር ይባርካችሁ።
እሺ መልካም ሰንበት ለሁላችሁ። ከድሮ መጽሐፋችን 197 የሰንበት ቀን የሰንበት ቀን ቅዱስ ቀን ናት ከሌላ ቀን ይልቅ ልቤ በእርሷ ደስ ይላታል ስለ ቅዱስ ሰንበት ሰንበት ቀን ብሩህ ቀን ቅዱስ ቀን ጣፋጭ ቀን ልቤ በእርሷ ደስ ይላታል ስለ ቅዱስ ሰንበት አመፀኛው ልቤ ካንቺ ሕይወትን አገኘ ክፉ ልቤ አሁን አርፎ መልካሙን አገኘ ሰንበት ቀን ብሩህ ቀን ቅዱስ ቀን ጣፋጭ ቀን ልቤ በእርሷ ደስ ይላታል ስለ ቅዱስ ሰንበት ፈቃር ክርስቶስ ይጠራኛል ይጠይቃል አሳቤን ምርጫዬንም ይጠብቃል በቅዱስ ሰንበት ቀን ሰንበት ቀን ብሩህ ቀን ቅዱስ ቀን ጣፋጭ ቀን ልቤ በእርሷ ደስ ይላታል ስለ ቅዱስ ሰንበት
አሜን አሜን። ማለት የእግዚአብሔር ይባርክሽ። ሰንበት ቀን ቅዱስ ቀን የተባረከ የተቀደሰ ነው። ሰንበት ቀን ከማንኛውም በላይ የከበረ ቦታ ያለው የሰንበት ቀን ነው። ስለዚህ እንኳን አደረሳችሁ እንደገና ለሰንበት ቀን። እግዚአብሔር ይመስገን። ስለዚህ ግሩም የሆነ የሰንበት ምሽት። እግዚአብሔር ይባርክሽ። እሺ እህቴ ለምለም
216 ይመጣል የሚለውን የጌታውን ጫፍ ሰዓቱን አናውቀውም የሚለውን እንጀምራለን። የጌታን መምጫ ሰዓቱን አናውቀው ምልክት ሁሉ መቅረቡን ያሳየናል ሲመለሳል ተስፋው ደስ ያሰኘናል ይዛቱና ናው ግን ይመጣል ተዘጋጅተን እንጠብቅ ይመጣል አሌሉያ አሌሉያ ተላይ ይመጣል በአባቱ ክብር ጌት ይዚያቱና ናውቅ ብርሃን አላቸው መድኃኒትን የሚሹ የገለጸልን መለኮታዊ መጽሐፍ ነቢያቱም ስለ ፍጻሜው ተናግረዋል ይዚያቱና ናውቅም ይመጣል ተዘጋጅተን እንጠብቅ ይመጣል ሃሌሉያ ሃሌሉያ ከላይ ይመጣል በአባቱ ክብር ጌጥ ይዚያቱና ናውቅም መብራትና ብራ እንትጋምን ጸልይም በርትተንን ቆይ ጌታችን እስኪመጣን ሁላችን ባንድ ላይ በደስታን እንዘምር ይዚያቱና ናውቅም ይመጣል ተዘጋጅተን እንጠብቅ ይመጣል ሃሌሉያ ሃሌሉያ ከላይ ይመጣል በአባቱ ክብር ጌት ይዚያቱና ናውቅ
አሜን 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 አሜን። የጌታን መምጫ ሰዓቱና ጊዜያቱን ስለማናውቅ ተጠንቅቀን እንደወታደር መጠበቅ አለብን። ሁልጊዜ ያንን ቅዱስ መንፈስ እንዲረዳ እንደመጸለቴ ነው። እግዚአብሔር ይመስገን። ስለዚህ ግን መዝሙር ተባረኪ። እሺ፣ ሌላ
ልዘምር?
አዎ፣ ማልበል።
ትዕግስት ነኝ። ሌላ ሰው አለ እንዴ ያስገባ ይተናገር?
የለም። እሺ፣ ትዕግስትዬ እንኳን ደህና መጣሽ። መልካም ሰንበት።
እሺ፣ መልካም ሰንበት ለሁላችንም። መዝሙር 15 እንዘምራለሁ። ክብር ለበጉ ይሁን።
ክብር ለበጉ ይሁን፣ ክብር ለበጉ ይሁን፣ ክብር ለበጉ ይሁን ለአቡሃተ ክብር ሃሌሉያ ስብሐት ሃሌሉያ ክብር ሃሌሉያ ለአቡሃተ መድኃኒተ መንግሥት ትምጣ የሰይጣንም ኃይል ይጥፋ ብሩሺ ሀመታምጣ ቅዱስ በግ ተመስገን በጉልበት ወንበር ላይ ትክናይ ክብር
እንደገና አንድና ሁለትን ዘምሪልኝ። እግዚአብሔር ይባርክሽ። አሜን።
ክብር ለበጉ ይሁን፣ ክብር ለበጉ ይሁን፣ ክብር ለበጉ ይሁን ለሞተ ክብር ስብሐት ሃሌሉያ ክብር ሃሌሉያ ለበጉ መድኅን መንግሥት ትምጣ የሰይጣንም ኃይል ይጥፋ ብሩክ ሺህ ዓመት አምጣ ክብር ሃሌሉያ ስብሐት ሃሌሉያ ክብር ሃሌሉያ
አሜን አሜን። ትግስትዬ እግዚአብሔር ይባርክሽ። ክብር ለበጉ ይሁን፣ ክብር ለበጉ ይሁን። ክብር ምስጋና ውዳሴ ለእግዚአብሔር ይገባዋል። ለታረደው በግ እናመሰግናለን። የዘመራችሁት ሁሉ እግዚአብሔር አብዝቶ ይባርካችሁ። ግሩም የሆነ መዝሙር ምሽት ነበረ። አሁን ደግሞ ለሰንበት ትምህርታችን ስንሄድ የዚህን ምሽት ለሰንበት ትምህርት የሚያወያየን ፓስተር በየነ ይሆናል። እኛም ሐሳብን በጥያቄም እንድንተባበር እግዚአብሔር እንዲለዳን ጸሎቴ ነው። እንኳን ደህና መጣ ፓስተር በየነ። እግዚአብሔር ይባርክ።
አሜን። እግዚአብሔርን አመሰግናለሁኝ። እንኳን ለዚህ ለሰንበት ምሽት በሰላም አደረሳችሁ አደረሰን እላለሁኝ። በጣም ግሩም የሆነ ሰንበት ትምህርት አለን ዛሬ። ብዙ ምርምር የማይጠይቅ ወይም እንደው ኮመንተሪ እና ሌላ ዲክሽነሪ ይዛችሁ መምጣት የለባችሁም። በጣም ግልጽ የሆነ ነው፣ ነገር ግን አስፈላጊ ነው። አንዳንድ ጊዜ ከባባድ ርዕሶችን እያባረርን እያሳደር አጠገባችን ያሉትን እንደ ትህትናን፣ እንደ ጸሎት፣ እንደ ትዕግስት አጠገባችን ያሉትን የምንረሳበት ጊዜ አለ እና ዛሬ በደንብ አድርገን ስለምናውቀው ርዕስ እንነጋገራለን። ግሩም በሆነ አቀራረብ ሰንበት ትምህርቱ አቅርቦልናል። ሳምንቱን ሁሉ እንዳጠናችሁ ተስፋ አለኝ። ሶስተኛ ትምህርት ነው፣ ፕራይድ ቨርሰስ ሂዩሚሊቲ፣ ትዕቢት ከትህትና አንጻር። እኔ የአማርኛው ሰንበት ትምህርት የለኝም እና ትዕቢት ከትህትና አንጻር ሁለቱንም ያስተያይን። ስለ ዛሬ ስለ ትዕቢትም እናወራለን፣ ስለ ትህትናም ደግሞ እናወራለን እና መግቢያ ጥቅሳችን ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን የሚያዋርድ ከፍ ይላል። ሉቃስ 14 11 እና ትልቅ ኩራት ያላቸውን መቼም ቢሆን ስህተት እንደማይሰሩ የሚያስቡ ሰዎችን ሁላችንም አይተን እናውቃለን። እኔ ምንም እንኳን ምንም ቢሆን እኔ አልሳሳትም የሚል አይነት አንዳንድ አፋውት ሰው አንዳንድም በተግባር የሚሉ ሰዎችን እናውቃለን። ለዚህ ቆሮ አንዳንዴ ሰዎች ተጣልተው ለማስታረቅ ሲሞከር እንኳን እስኪ ቆይ እኔ የተሳሳትኩት ነገር ይሁን ብለው ራሳቸውን አዩ። ሁሉ ጊዜ ሌላኛው ሰውዬ ነው የተሳሳተው። ምክንያቱም እነሱ ስህተት እንደማይሰሩ ነው የሚያስቡት ማለት ነው። ወይም ደግሞ ሁሉን ነገር በቁጥጥራቸው ስር ማድረግ የሚፈልጉ ለመታየት ማለት ነው። ለምክር ወይም ለገንቢ ትችት ፈቃደኛ ያልሆኑ ሰዎችን አይተን እናውቃለን ሁላችን። ምንም አይነት አትተቹኝ ነኝ ምንም አይነት ትችት ነገር ማሚያረጉት ጥሩ ነው ካላችሁ ጥሩ፣ ግን ትንሽ እንኳን ገንብም ቢሆን ትችት ቃል ከተናገራችሁ መስተካከል ያለበትም ያንን የማይቀበሉ ሰዎች አሉ። ሁል ጊዜ ከሌሎች ጋር የሚጋጩ ሌሎችን በማንኳሰስ ረገድ የተካኑ ሰዎች ሞልቷል። አሁንም በሚናገርበት ጊዜ አሁን ድሮ አንድ ከኔ ጋር የሚሰራ ሰው አውቃለሁ አንድ ወይም ደግሞ አንድ ድሮ አዲስ አበባ እያለን ወይም ድሮ እዛ ጎንደር እያለን አንድ ሰው ትሉ ይሆናል። እንደዛ አንድ ትሉ አይደለም እያወራሁ ያለው ለእኔም ጭምር ነው። በእኔ ውስጥ ተደብቆ ይሆን ይሄ ትዕቢት የሚባል ነገር ሳይታወቀኝ ምናልባት በእኔ ውስጥ ተሸሽጎ ይሁን ብለን ራሳችንን ልንመረምር ይገባል። መጽሐፍ ቅዱስ በእናንተስ በኩል ቢቻላችሁ ከሁላችሁም ጋር ከሁሉም ሰላምን አድርጉ ይላል። በእናንተ በኩል ማለት ሌላው 80% ወይም 90% በድሏችሁ ይሆናል። እናንተ ደግሞ ያለቻችሁ 10% ብቻ ብትሆን እንኳን የእናንተ ስህተት ትንሽ እንኳን ብትሆን የሌላው እንኳን ቢበልጥ ያችን የእናንተን ስህተት ማመን ማስተካከል ያስፈልጋል ማለት ነው። እና በዚህ ሳምንት ጥናታችን ኩራት ከእግዚአብሔርና ከሌሎች ጋር ባለን ግንኙነት ላይ ሊያመጣ የሚችለውን ተጽዕኖ እናያለን። ከእግዚአብሔር ጋርም ከሰዎች ጋርም የሚያስከትለው አሉታዊ ተጽዕኖ አለ ኩራት። እና ስለዚህ ነው የምንነጋገረው። ይሄ ለመግቢያ ወደ እሁዱ ትምህርታችን ስንሄድ የትዕቢት ጠንካራ ጣቶች ይላል ርዕሱ። የሚገርም ጠንካራ ጣቶች አሉት ትዕቢት ማለት ነው። ሊጎዱ የሚችሉ ሊሰብሩ የሚችሉ ሌላውን ብቻ ሳይሆን ራሱን ትዕቢተኛውን። ትዕቢት ውድቀትን ትቀድማለች ይላል አይደለም። ቀድሚያ ሌላውን ይጎዳል። በእርግጥ ግን ራሱን ሳይጎዳ አይደለም፣ ትዕቢተኛውን ሳይጎዳ አይደለም ሌላውን የሚጎዳው፣ ራሱንም ጎድቶ ነው ማለት ነው። እና ጠንካራ ጣቶች አሉት ማለት ነው። ይህን ቃል ስታነቡ ምናልባት ኩሩ ፖለቲከኛ፣ ሀብታም ወይም ታዋቂ ሰው ወደ አእምሯችሁ ይመጣ ይሆናል። ትዕቢት ከሌሎች ሰዎች እንደምትበልጡ ወይም እንደምትሻሉ የሚሰማችሁ ስሜት። በምንድን ነው የሚበልጠው? እንዲህ ማሰብ ያስፈልጋል። እኔም ከጭቃ ነው የተፈጠርኩ፣ ሌላውም ሰው ከጭቃ ነው የተፈጠረው። እኔም ሟች ነኝ፣ ሌላውም ሰው ሟች ነው። አለኝ የሚለው ሁሉ ደግሞ እኔ አላመጣሁትም፣ የተሰጠኝ ነው። መልከ ይሁን እሱን የሰጠ፣ እውቀት ይሁን የተቀበልኩት ነው፣ መክሊት ይሁን የተቀበልኩት ነው። እስኪ ያልተቀበላችሁት ምን አለ ይላል ጳውሎስ። እስኪ ንገሩኝ እናንተ ያልተቀበላችሁት ነገር ምንድን ነው ይሄ ታዲያ ከጭቃ ተፈጠርኩ ኃጢአት ተጫነብኝ ሞት ተፈረደብኝ ሞተን ኢየሱስ ሞቶ ይወደ ሰጠኝ እኔ ምን የሚያስጠብ የሚያኮራ ነገር ምን አለኝ ማንኝና ነው ና ግን አንዳንድ ጊዜ እንዲህ አይነት ስሜቶች እኔ ከሌላ የተሻልኩ ነኝ የሚል አይነት ስሜት ይመጣል የቲቢ ስሜት ና ስለዚህ መጠንቀቅ ያስፈልጋል ባለቤት አለው የት ነው የተጀመረው ሲባል የዛሬ ትምህርታችን እንደሚነግረን ከዚህ በፊትም እናውቃለን የእግዚአብሔር ልክ በአገልጋይ በነበረው ክሩብ በሉሰር አምሮ ውስጥ ነው ትብት የተጸነሰው እነዚያ የራስ ወዳድነት ሀሳቦች እንዴት ወይም መቼ ወደ ልቡ እንደገቡ በእርግጥ አናውቅም የኃጢአት ምስጢር ነው ላልካሉ ራሱ ምስጢር አንዳንዴ እንዴት ሁሉም ነገር በሌለበት እግዚአብሔር ክፉ አልፈጠረም ሁሉም ነገር ሰላም ሁሉም ነገር ክፉ የሚባል በሌለበት እንዴት ያውም ለእግዚአብሔር ቅርብ በሆነ ፍጡር ውስጥ ትዕብት አደ ከራስ ወዳድነት ነው መጀመሪያ ተጀመረው ከራስ ወዳድነት እንዴት እኔ እኩል ሆናለሁ ከሌሎች መላእክት ጋር እንዴት ተደርጎ እኔ እኩል ሆናለሁ አንድ ቦታ ብቻ ነች ያለች ወደ ላይ ከሱ ወደ ላይ እዛ ውስጥ ለምን እኔ አልተቆጠርኩ የሚል አይነት የራስ ወዳድነት ስሜት ማለት ነው እና ታዲያ ያለ ተጀመረው በራስ ወዳድነት የተጀመረው ትዕብት ይኸው ዛሬ ዓለምን ታላቁ ተጋድሎ ብለን በምንጠራው ውጥንቅት ውስጥ ትግል ውስጥ ከቷታል ማለት ነው። ሁለት ጥቅሶች እዚህ አሉ። የዛሬ መግቢያ ጥቅሳችንን ጥሩ አድርገው ይገልጻሉ እነዚህ ሁለቱ ጥቅሶች። መግቢያ ጥቅሳችን ራሱን ከፍ የሚያደርግ ሁሉ ይዋረዳል። ራሱን የሚያዋርድ ከፍ ይላል። አሁን እነዚህ ሁለቱ ጥቅሶቻችን ውስጥ አንድ ራሱን ከፍ ያደረገ እናያለን፣ ሌላው ደግሞ ራሱን ዝቅ ያደረገውን እናያለን። ከፍ ያደረገውም ራሱን ከፍ ያደረገውም ውጤቱን እናውቃለን ሁላችንም። ራሱን ዝቅ ያደረገውም ውጤቱ ምን እንደነበረ እናውቃለን። ኢሳይያስ 14 ከ12 እስከ 14 ያለውን የሚያነብልኛል። ሌላው ደግሞ ፊልጵስዩስ 2 ከ5 እስከ 11 ሁለት ሰዎች እኔ እነ ብሉ ደስ ይለኝ።
ኢሳይያስ 14
12 እስከ 14 ፊልጵስዩስንስ ማን ነው የሚያነብልኝ? ምዕራፍ 2 ከ5
ማርቆስ አነባለሁ።
ጥሩ ሁለታችሁ ማንበብልን። እሺ ኢሳይያስ መጀመሪያ ይነበብ።
ኢሳይያስ 14 ከ12 እስከ 14 አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ አህዛብን ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ አንተም በልብህ ወደ ሰማይ አርጋለሁ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ ቀመጣለሁ ከዳመናዎች ከፍታ በላይ አርጋለሁ በልዑልም እመሰላለሁ አለ።
ፊልጵስዩስ ደግሞ
ፊልጵስዩስ 2 3 እስከ 8 ለወይኔ
ይጠቅማል። ኖ ኖ ከአምስት እስከ 11
ከአምስት እስከ 11 እሺ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም።
ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በመስሉም እንደ ሰው ተኝቶ ራሱን አዋረደ። ለሞትም ይሄውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላእክትም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው።
ጥሩ። አሁን እዚህ ሁለቱን በንጽጽር ልናይ እንችላለን። አንደኛው ሉሲፈር ነው። ሉሲፈር ሻውራን ይመለከታል። ምን ይላል? ካሁን በኋላ እቅዱን ነው ምን ሰማው? እኔ እንደዚህ ሆኜ አልኖርም የሚል ይመስላል። ካሁን በኋላ በልብህ አልክ ነው የሚለው። ለሌላ ያጫውታ ይመስላል። ወደ ሰማይ አድርጋለሁ ዙፋነንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ በሰማይ ዳርቻ በመሰብሰቢያ ተራራ ላይ ቀመራለ ማለት ከእግዚአብሔር ጋር አብ ወልድ መንፈስ ቅዱስ በሚቀመጡበት ጉባኤ ውስጥ መቀመጥ ፈልጓል። አምልኮ ፈልጓል። አንተ ታላቅ ነህ ለዓለም ያን እንድንዘምርለት ፈልጓል። ለካሁን የተዘመረው መዝሙር ለሱ እንዲዘመርለት ፈልጓል። አኔ ከነበየ ሰበይ እሱን ለማምለክ ወደሚመለክበት ቦታ እንዲሄድ ፈልጓል። ይሄ ሐሳብ ነው። እና በልብህ እንዲህ አልክ ስለዚህ እንዴት ወደክላ ውድ ቀጥ መጣ ማለት ተፍላለሁ ያለው ሁላችንም እንደምናውቀው በራይ 12:7 እንደምናነበው በሰማይ ጦርነት ሆነ። ሚካኤል ከዘንዶው ጋር ተዋጋ። ዘንዶው ከሚካኤል ጋር ተዋጋ። ሚካኤል ጌታ ኢየሱስ ነው። ተሸነፈ። ጥሶቹን ይዞ ወደቀ። ወደቀ ውድቀትን ትቀድማል። ራሱን ከፍ ያደረገው ወደቀ። ራሱን ዝቅ ያደረገውስ? ራሱን ዝቅ ያደረገውስ? ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 11 ምንድነው የሆነው? ራሱን ዝቅ ያደረገው በእናንተም በክርስቶስ ኢየሱስ የነበረ ልብ ይሁን። እሱ በእግዚአብሔር መልክ ስኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ይሄ ምንድነው? እግዚአብሔርነት እኮ ተነጠቁ ተቀማውኩ አላለም። ከእግዚአብሔር ጋር እኩል ሲሆን ተውን ራሱን ባዶ አደረገ። ራሱን ባዶ አደረገ። የባሪያን መልክ ወሰደ። እስከ ሞት የታዘዘ ሆነ። ዝም ብሎ ተራ ሞታን እስከ መስቀል ሞት ድረስ የታዘዘ ሆነ። እሺ ውጤቱስ? ውጤቱስ ምን ነበር ውጤቱ? እስኪ አንብብልኝ ቁጥር 9 እስከ 11 ዘክተሽዋል። ፊልጵስዩስ ውጤቱ ምን ሆነ? ስለዚህ ምን ሆነ?
ዘጠኝ እስከ
11 ፊልጵስዩስ 2 ከ9 እስከ 11
በዚህ ምክንያት ደግሞ እግዚአብሔር ያለልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላእክትም ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው።
አያችሁ? ከፍ ከፍ ያለ ወደ ምድር ወደቀ። ከሰማይ ወደ ምድር የመጣው ልክ ያለው ደግሞ ያለ ልክ ከፍ ከፍ ተደረገ። ትዕብት ውድቀትም ትቀድማለች። ስለዚህ በየትኛውም በኩል ትዕብት ጥሩ ሆኖ አያውቅም። አንዳንዴ ዲሴምበር ትምህርታችን አሁን ሳዊ ነው ያስቀመጠው። ለምሳሌ ኮራሁብህ እንላለን አይደል? በራሳችሁም ይሁን በሌላም ሰው በመልካም ነገር ብታደንቁ መልካም ነገሩን ማለት ያገኘውን ስኬት ማለት ብታደንቁ ኮራሁብህ ስትሉ ስኩራት ትብት አይደለም መልካም ጎናለው የራሳችሁንም ችሎታ ነው በራሳችሁም ብትቆሩ ማለት ነው። መጥፎ ሳይሆን ብታደንቁ ያላችሁን ነገር ሰንበት ትምርቱም ይለው ይሄም መጥፎ መጥፎነት የለውም ግን ከዛ አልፎ ትዕብት በመጨረሻ ዘመን ራሳቸውን የሚወዱ ሰዎች ይመጣሉ። ሰዎች ራሳቸውን የሚወዱ ይሆናሉ ካለ በኋላ ትዕብተኞች ይሆናሉ። ትዕብተኞች ይሆናል ይላል እና እነዚህን ሐሳቦች አዲስ ሐሳቦች አይደሉ የምናቃቸው ናቸው። ጥሩ አሁን ጥቂት የመወያያ ሐሳቦችን ልጠይቃችሁና ለእናንተ ጊዜ ልስጣችሁ ማለት ነው። የትዕብት መጀመሪያና ተፈጥሮ እንግዲህ ጽሑፉ ትዕብት የጀመረው ሰንበት ትምህርቱ ማለት ነው በሉሲፈር ውስጥ በገባ የራስ ወዳድነት ሐሳብ እንደሆነ ይገልጻል ሰንበት ትምህርታችን። ትዕብት ከአንድ ሰው የግል ስሜት አልፎ እንዴት በሌሎች ሰዎችና በአካባቢያችን ባለው ሰላም ላይ ተጽዕኖ ሊያሳድር ይችላል? እችን እስኪ እናንተ መልስ። እንዴት ነው ሰው ትዕብት በሌሎች ላይ ተጽዕኖ ከግላችን አልፎ በሌሎች ላይ በሌሎች ሰዎች በአካባቢያችን ባለው ሰላም ላይ ተጽዕኖ ማታደር የሚችለው እንዴት ነው ትዕብት? እስኪ እንነጋገር። ጥያቄው ገብቷችኋል? ትዕብት ከአንድ ሰው የግል ስሜት አልፎ ሌሎች በአካባቢው በቤተ ክርስቲያን ሊሆን ይችላል በጎረቤት ተጽዕኖ ሊያሳድር የሚችለው እንዴት ነው ትዕብት?
ሄሎ
አቤት።
አሁን የሉሲፈርን ስንመለከት ጦርነት አስነሳ። ያ ትዕብቱ ጦርነት አስነሳ፣ መከፋፈልን አመጣ። በመላእክቶች መካከል ተከፋፍለው ግማሹ ወደሱ ግማሹ ወደዛ በቃ እንዲወዛገቡ አደረገ። እሱ ውስጥ ያደረው ትዕቢት በሰዎችም በእኛም ስንመለከት እንደዛው ነው። ሌሎች አናሳነት እንዲሰማቸው፣ ጸብ እንዲፈጠር፣ ጥላቻ እንዲፈጠር፣ እኛ ራሳችንን ከፍ ለማድረግ ብለን ሌላውን ዝቅ አድርገን ተረማምደንበት ለማለፍ ማሰብ ያኛውን ሰው በጣም ይጎዳዋል። ጸብን ይፈጥራል፣ መለያየትን ይፈጥራል። ልክ በሰማይ እንደተደረገው ማለት ነው። ጦርነቱን ሁላ ያመጣል። ከኔ በላይ ማንም አያውቅም የሚል ሰው የሌላውን ሀሳብ ፈጽሞ አይቀበልም። ለመደራደርም ጊዜም አይወስድም። በቃ ወደ ታች ነው የሚያዩ ሌላውን ሁሉ። ስለዚህ በአንድነት እና አብሮ መስራት አይኖርም ማለት ነው። ከዛ ሰው ጋር በጣም ከባድ ነው የሚሆነው። በቤተሰብም ቢሆን ለዛው ነው የሚሆነው።
ልክ ነው። ሌላ የምጨምራለን?
በሌሎችም በኩል አንድ ሰው ቁሩ ከሆነ እና እኔን አሳንሶ ለማሳየት ከሞከረ እኔ እስከ ማን አንሳለሁ እሱ ከማን በልጦ ነው የሚል ደግሞ በእኔ የእሱ ኩራት ወደ እኔ ይተላለፋል ማለት ነው። ምክንያቱም አንድ ሰው ከሌላው ሰው አንሶ አንሳል ሲባል ክብሩ ይነካል። ስለዚህ የሰው ኩራት ወደ እኔ ተላለፈ ማለት ነው። እኔ ከማን በልጦ ነው ከኔ በምን ይበልጣል የሚል ስሜት ወደ እኔ የሚመጣል ማለት ነው። ስለዚህ ትዕቢተኛ ሰው ራሱ ብቻ አይደለም ትዕቢተኛ የሚሆነው፣ ተከታዮቹን ብቻ ነው ብቻ አይደለም ትዕቢተኛ የሚያደርገው፣ የሚቃወማቸውን ሰዎችም ትዕቢተኛ ያደርጋል።
ልክ ነው።
ና ተላላፊ እንደ ተላላፊ በሽታ ነው ለማለት ነው።
ልክ ነው። ማን ነው ተልቆ መኖር የሚፈልግ? አንዱ ዝቅ አድርጎ ካየ ተልቆ መኖር የሚፈልግ ማንም የለምና ምላሽ ይሰጣል ሌላኛውን ክፍል ማለት ነው። አሁን በአገሮች ደረጃ በመናይበት ጊዜ የአገር መሪዎች ትዕብት ስንት ችግር ያስከትላል በጎረቤት አገሮች ላይ። እንግዲህ ስናደግ ይሄ ሁሉ አመት አገራችንም ስንኖር ብዙ አይተን የትዕብት ንግግሮች እኛው አንድ አገር የኔ ብዙ ህዝብ አለኝ እንደው ይሄ ሁሉ ህዝብሽን እንኳን ብሸና ወስዶ ባህሩ ላይ ነው የምጥላችሁ ይላል አንደኛ የትዕብት ንግግር ነው። ሌላኛው ደግሞ አይ ብዛት ምን ፍልት እኮ አንድ ፍልት ነው ሺህ ዝንቦችን የሚገል ይላል ማለት ነው። እኛ ቁጥራችን ጥቂት ይሁን እንጂ ልክ አንድ ፍልት ለሺህ ዝንብ እንደሚበቃ እንጨርሳችኋለን ይላል። የትዕብት ንግግሮች ኋላ ተለዋውጠው ወዴት ነው የሚያመጡት? እሳት ይለኮስና ያ እሳት ፋይዳው የብዙ ሰዎች ሞት፣ የብዙ ገንዘብ እልቂት፣ የብዙ ሰዎች መሰደድ ምክንያት ይሆናል ማለት ነው። በቤተ ክርስቲያንም እንዲሁ ነው። ቤተ ክርስቲያንን ሊያፈርስ ይችላል። ቤተሰብን ሊያፈርስ ይችላል። ስለዚህ ከራሴ በእኔ ውስጥ የተጀመረችው ትዕብት ከኔ አልፋ በሌሎች ሰዎች ህይወት ውስጥ ተጽዕኖ ሊያሳድር ይችላል ማለት ነው። በጎ ኩራት እና ትዕብት ሁለቱ ቅድም ስንነጋገር ነበረ እና በሰንበት ትምህርታችን እንደሚነግረን እግዚአብሔር የሰጠንን ስጦታዎች ማድረግ እና ዘላቂ ውጤት መጋደል ትዕብት አይደለም ብለን፣ ታዲያ በአንድ ሰው ስኬት መኩራት እና በእግዚአብሔር ፊት ትዕብተኛ መሆን መካከል ያለው ግልጽ ልዩነት ምንድን ነው? በሁለቱ መካከል ልዩነት አለ። ምንድን ነው ልዩነቱ? በአንድ ሰው ስኬት መኩራት እና በእግዚአብሔር ፊት ትዕብተኛ መሆን ይለያያል አይደል? ምንድን ነው ልዩነቱ?
ሄሎ።
አቤት።
ልሞክር።
እሺ።
ልዩነቱ በአንድ ሰው ስኬት ወይንም በእርግጥም ችሎታ ኖሮት ባለው ችሎታውን ማድነቅ፣ ማበረታታት ይሄ ሌላ ዘርፍ ነው፣ መልካሙ ነው። ሌላው ትዕቢተኛ እኮ የሌለውን እኮ ነው፣ ምንም የሌለው ነገር ላይ ነው አለኝ የሚለው እና በባዶ ነው። ስለዚህ ባዶውን ባዶነቱን መግለጽ፣ ያለውን ደግሞ ያለውን መናገር፣ የበለጠ ደግሞ እንዲኖረው ወይንም ያ መልካም ነገሩ እንዲያድግለት ነው የሚደግፈው እና በዛ መልኩ ነው የሚታየኝ።
ይሄ ብቻ ይሄ በጣም አድርገን ቃሉን በፖዚቲቪዝም ስናየው ጥሩ ነው። እኔ ፓስተር አለሙ ኃይሌ የዩኒየኑ ፕሬዚደንት የነበረው ፓስተር አለሙ አብሮ ብዙ ከልጅነት ጀምሮ ኑረናል እና አለቃ የነበረ ሰንትራል ስልት እችን ቃል በጣም ነው የሚል ኮራሁብህ ይላል። ጥሩ በምንሰራበት ጊዜ ሁለ ኮራሁብህ ይላል። ወዳጅም አብረን በምንጫወትበት ጊዜ አንድ ቦታ አንድ ነገር ካየ ጥሩ ውጤት ካየ ኮራሁብህ ይላል። ከዛ አርፈርኩብህም ይላል። አንዳንዴ ጓደኛ እንደ ጓደኛ እርስ በርስ ከሌሎች ጋር ስማለበት የማይሆን ቀልድ ስንቃለድ ካየ አፈርኩባችሁ ደግሞ ይላል። ጥሩ ኩራት ነው። ኮራሁብህ ስል ያደፋፍራል ማለት ነው። ይህም በማድረግ ኮራሁብህ ያደፋፍራል። ስለዚህ እሱ መጥፎ አይደለም፣ ግን እኔ እንዲህ ነኝ እኔ እንዲያ ነኝ ብሎ መኩራት ያባደረግነው ነገር ያለንን ማድረግ ጥሩ ነው ግን ኩራት ሌላ ነው እኔ አላመጣሁትም እና ምንም ያኩራኝ ነገር አለ ስለዚህ ልዩነት አለ ሌላው እንድንወያይ ሌላው ሀሳብ ንብረቶቻችን ይላል ሰንበት ትምህርታችን ችሎታዎቻችን ስኬቶቻችን ዋጋችን ሊወስኑ አይገባም የሚል ሰውየው መለኪያ ሊሆኑ አይገባም የሚል አይነት መልእክት አላቸው ንብረታችን ችሎታችን እና ስኬታችን ዋጋችንን ሊወስኑ አይገባም ማለት እኛ ማን እንደሆን በዛ ልንለካ አይገባም የሚል መልእክት አለ ዛሬ ባለንበት ዓለም የሰው ልጅ ዋጋው የሚለካው ባለው ሀብት ባለው ሀብት አሁን አብረን ያለን አንድ ሰው በድንገት ሚሊየነር ከሆነ ወዲያውኑ ስታታው ተለወጠ ማለት የምናውቀው ሰው ጓደኛችን ነበር ባለው ሀብት ነው ዓለም ሰውን የምትለካው በስራው በዝናው ደውነ ይታመናል እና ይህንን ተጽዕኖ ተቋቁመን እውነተኛ ዋጋችንን ከእግዚአብሔር ዘንድ ብቻ ለማግኘት ምንድን ነው ልናደርግ እንዴት ነው ያንን መቋቋም የምንችለው
ሀሎ
አቤት
ያን መቋቋም የምንችለው ያገኘነው ነገር ሁሉ ከእግዚአብሔር መሆኑን ስንረዳ ብቻ ነው ምክንያቱም መክሊትም ሆነ ሀብትም ሆነ ማንኛውም ሰዎችን ሊያኮራ የሚችለው ነገር የመጣው ከእግዚአብሔር መሆኑን ከተረዳን አንመካም እግዚአብሔር እናመሰግናለን በሰጠን መክሊት በሰጠን ገንዘብ ደግሞ እሱ የሚፈቅደውን ነገር እንሰራለን እንጂ እኔ እኮ ነኝ እንዲህ ያደረኩት ምናልባት ጥሬ ግሬ ነው ያገኘሁት ልንል እንችላለን ግን ያን ለመጣር ለመጋር ለመጣር የሰጠንን እድሉንና አቅሙንስ የሰጠን ማን ነው ብለን ወደኋላ መመልከት ያስፈልጋል ስለዚህ ባጭሩ ያለን ነገር ሁሉ የኛ አይደለም እግዚአብሔር ነው ብለን ስንረዳ አለቀ ትምክህት የሚባል ነገር ኩራት የሚባል ነገር ባጠገባችንም አይደርስም ብዬ ባጭሩ ለመናገር ነው እግዚአብሔር ይስጥልን
አሜን ጥያቄውንም ተረድተኛል በትክክል መልሰዋል ገንዘብ ስላለኝ ወይም ደግሞ ዶክተር ገለ ስለሆንኩ ምንም አይነት ሌላ ነገር ስላለኝ እኔ ከሌላ በልጣለሁ ማለት አይቻልም ያንን ልክ የሰጠኝ እግዚአብሔር ነው ማለት እንጀምር ምንጩን ስናውቀው ምንጩ እግዚአብሔር መሆኑን ስንረዳ ማፍታውን ቆጥለነው ነው ምን ሄደው ከሞት እኮ አድነንም ለጊዜው ነው አለን ምን ነው ሁሉ እግዚአብሔር እኮ ለዘላለም ከኛ ጋር እኮ አይሆን ስለዚህ ምድር በእንግድነት እንድንጠቀም የተሰጠን ብቻ ነው እና እንግዶች መጻተኞች መሆናችንን ስንረዳ ልንቋቋም እንችላለን ግን ከባድ ነው በስጋ ትንሽ ነገር ስትኖረን አስቀምጥ ትንሽ ነገር ስትኖረን እና ከባድ ነው ግን ለመቋቋም ይቻላል ጥሩ ወደ ሰኘው ራስህን እወቅ የሚል እንትን ነው ያለው ሰኘው ክፍል ነው ዩርሰልፍ የሚል ነው ሁለት ሰዎች ለመጸለይ ወደ ቤተ ክርስቲያን ይሄዳሉ አንደኛው ጉባኤው ሁሉ እንዲያየው ከቤተ ክርስቲያኑ ፊት ለፊት የሚቆም የተከበረ ሽማግሌ ነው እሱም ስለ ራሱ ደግነት እግዚአብሔርን እያመሰገነ ድምፁን ከፍ አድርጎ ይጸልያል ሌላኛው ሰው ደግሞ በህብረተሰቡ በዘንድ የተገፋ ሰው ነው ከዛ ክፍል ነው የመጣው እሱ ደግሞ በቤተ ክርስቲያኑ በስተኋላ ይቆማል ይላል ሰንበት ትምህርቱ እና በኃጢአቱ ክብደት ምክንያት አይኖቹ በእንባ ተሞልተው እይታው ደብዝዟል ይላል በሜደ ክርስቲያኑ ይሃላ ጥግላይ ተንበርክኮ ጌታ ሆይ እኔ ናጥያተኛው ማረኝ ይያለ በጭንቀት ይማጸናል ለና የሉቃቱን ምሳሌ ያመጣልናል ሉቃስ 18 ከ9 እስከ 14 ዶበጁ ያዘው ቢያነብልኝ ደስ ይለኛል የሚታወቅ ታሪክ ነው ካልሆነም ተክሰነው እናልፋለን በቶሎም ያነብልኝ ያለ በፍጥነት ይንን ክፍል ሉቃስ 18 9 እስከ 14
እኔ አነባዋለሁ
ጥሩ እሺ
ሉቃስ 18
ከ9 እስከ 14
9 እስከ 14 እሺ ሉቃስ 18 9 እስከ 14 እንዲህ ይላል ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችንም ሁሉ በጣም ለሚንቁ ይሄን ምሳሌ ነገራቸው እንዲህ ሲል ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ ሁለተኛውም ቀራጭ። ፈሪሳዊውም ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኞችና አመጸኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆ አመሰግናለሁ። በየሳምንቱ ሁለት ጊዜ ጾማለሁ። ከማገኘው ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን እየደቃ ነበር። እላቸዋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል ይላል።
ፈሪሳዊው ጉድ ኒውስ ባይብል በሚለው እንትን ወደ 24 ቃላት ያሉትን ጸሎት ነው የጸለየው። በጣም ረጅም አይደለም። በእነዚህ 24 ቃላት ውስጥ 6 ጊዜ እኔ ብሏል። እኔ አስራት አወጣለሁ፣ እኔ ጾማለሁ፣ እኔ እንደዚህ ቀራጭ አይደለሁም፣ እኔ አመሰግናለሁ ፍቃ እንደ ቀራጩ ስላለው እንዴ አይነት ነገሮችን ሲቆጠር ባጭር ንግግር ውስጥ አቨሬጅ 6 ጊዜ በአራት በእያንዳንዱ አራት ቃል ውስጥ አንድ እኔ አለ። ወደ ራሱ ነው የፈለው። ይሄ ነው ትብት የአሜሪካ ፕሬዝዳንቶች የባለስመት ንግግራቸውን ሲያደርጉ ሁሉ ነገር ነው የሚመዘገብና እስኪ ስንት ቃላቶች ያሉትን ንግግር እንዳደረጉ ይመዘገባል። የትራምፕ 5919 ቃላት ያሉትን ንግግር አድርጎ 84 ጊዜ እኔ የሚል ቃል ተናግሯል። ባራክ ኦባማ 7030 ቃላት ያሉትን ንግግር አድርጎ 108 ጊዜ እኔ ብሏል። ጆርጅ ቡሽ 5142 ቃላት ተናግሮ 45 ጊዜ እኔ ብሏል። እኔ ከሁሉም ትሁት እንደሆነ የሚነገርለት ጂም ካርተር እሱ በጣም አጭር ንግግር ነው ያደረገው። የ3444 ቃላቶችን ተናግሮ 27 ጊዜ ብቻ እኔ የሚል ቃል ተጠቅሟል። እና ሰዎች በጣም የሚወዱት ቃል ነው ይሄ እኔ። ይሄም ሰው ወደ ቤተ መቅደስ አሁን ይሄ ሰው እኮ አልጾምም አይደለ? ጾሟል። ያልጾመውም ጾም እኮ አላለም። ጾሟል። ግን ማወጅ ምን ያስፈልጋል? መልካም ነገር ሁሉ ሞቲቭ ከተበላሸ ኃጢያት ነው። መስጠት እንኳን መስጠት ጥሩ ነው አይደለም? መስጠት እንኳን አላማው ከተበላሸ ኃጢያት ነው። ስለዚህ ይሄኛው ሰው እኔ ያኛው ግን ከቀራጭ ነው ቀራጮች በአይሁዶች ዘንድ ይሁን በህዝቡ ዘንድ የተጠሉ ናቸው እንዲያውም በአይሁዶች ግን አንድ ሰው ቀራጮችን ካታለለ ጥሩ ነገር አድርጓል እንዳታል ኃጢያትም አይሆንበትም ከነሱ ጋር ሁሉ አይበሉ በጣም የተናቁ ናቸው ያው ካለሱ ራሱ ካርጎ ወደ ላይ እንኳን ማየት አልፈልግም እኔ ኃጢያተኛውን ማሬ በቃ ና የኢየሱስ ጸሎት የኢየሱስ ጸሎት ጌታ የበለጠ ሲያደንቅለት እንመለከታለን ማለት ነው ራሱን ያውቃል ኃጢያተኛ መሆኑ ራሱን ያውቃል ስለዚህ መጠንቀቅ ግብዝነት ነገር ትዕቢት ነገር ቀስ ብሎ እንደው ሳናቆ ወደ ህይወታችን እንዳይመጣ ልናስብ ልንጠነቀቅ ይገባል ስኬቶቹን እየቆጠረ ነው እንዲህ አድርግ ያለው እንዲህ አድርግ ያለው ደግነቱን እያወራ ነው እና እነዚህ አይጠቅሙም ይሄ አይደለም ሊሆን የሚገባው መጽሐፍ ቅዱሳዊም አይደለም ራሱን ከፍ የሚያደርግ ሁሉ ይዋረዳል ራሱን የሚያዋርድ ከፍ ይላል አለ ጌታ ኢየሱስ ዝቅተኛውን ቦታ እንድንይዝና ጋባዡ ራሱ ለጉርጃ እንኳን በምንሄድበት ጊዜ ጋባዡ ራሱ ተነስ ከዚህ እዛ ቁጭ በል ብሎ ራሱ ያንሳን እንጂ የፊተኛዋን ወንበር ሰው ሁሉ ይፈልጋታል ስለዚህ ተነስ እቺ ቦታ ላይ ገለ ነው ከምን ትባሉ ሰዓታችሁ ዝቅ ያለ ቦታ ተቀመጡና እሱ ያንሳችሁ የሚል ሐሳብ ይሰጣል ማለት ነው እና በሁሉም በኩል በመንፈሳዊም ረገድ እኛ ኃጢያተኞች ብቻ ነው ጎደሎች በእኛ ሀገር ጎደሎ የሚባል ስድብ አለ አጠር ያለውን ነው መሰለኝ እንደዛ ብለው የሚሳደቡት እኔ ሁሉ አይ ባታውቁት እንጂ እናንተም ጎደሎ ያልሆነ የለም ሁሉ በድሏል የእግዚአብሔር ክብር ጎሎታል እንደ ሂትለር ሰው አልጨፈጨፍንም ይሆናል ባንክ አልዘረፍንም ይሆናል ነገር ግን ታርጌቱን አልመታንም እግዚአብሔር ለኛ ያለውን ስታንዳርድ አለ የመጣ ማንንም የለም ስለዚህ ያ እንዲህ አደረኩ ያለ የሚቆጥረውም ኃጢያተኛ ነው ጎደሎ ነው ይሄኛው ቀራጭም ጎደሎ ነው በዚያ ስፍራ ጎደሎዎች ነበሩ ሁለቱም እና አንደኛው ግን ሙሉ ነኝ ባይ አንድ በኩል አጥራቱን ቢያወጣ እንዲህ ቢያረግ ኢቭን አሁን ይሄኛውን ዝቃርጎ መመልከቱ ራሱ ሙሉ እንዳልሆነ ያሳያል ስለዚህ ከነዚህ ነገሮች ልንተነቀቅ ይገባል ኃጢያተኞችና ኃጢያተኞች ብቻ ነው ክርስቶስ ሊያድነው የሚችለው ራሱን ኃጢያተኛ መሆኑን የሚያውቀው ብቻ ነው ክራይስስ ኦብጀክት ለሰን ከ158 ተጽፎ እና ሳኩራንዳውም 100% ኃጢያተኞችን ነው ጌታ ሊያድን የመጣው እንጂ 90% ኃጢያተኞችን አይደለም ሁሉም ያን ሁላችንም ያው ያንን ስንረዳ ኢቭን በሌሎች ሃይማኖቶች ላይ ያለን ትችት የኔ እንዲህ ነው ያን በሌሎች ላይ ያለንን ሁሉ ይቀራል እነሱን እናስተምራለን እነሱን እናገራለን ግን እኔ እንዲህ ነኝ እነሱ ግን እንዲያ ናቸው የሚለው አይነት ውድድር ይቀራል ለሰው ማዘን ይመጣል ራስን ዝቅ ማድረግ ይመጣል በትክክል ማን መሆናችን ራስን ይወቅ ይላል ራሳችንን ስናውቅ ትሁታን እንሆናለን ታስቦ ዘንድ ሰው ምንድነው ይላል ዳዊት ምንድነው እስካ ታስቦ ዘንድ ሰው ምንድነው መልሱ እንደ ምንም መጣሁ ብሎ ይወጣና በዛው የሚቀር አንዳንድ ጊዜ እንደዩ አለ መጣ ብሎ ይወጣና ተመልሶ አይመጣ የለም ይባላል በቀላሉ የሚጨፈለቅ ትል ነው ምንም ያፈራ ነገር አለ በፊዚካልም በመንፈሳዊም ረገድ ቢሆን ምንም የለም ወደ ክርስቶስ በቀረብን ቁጥር ኃጢአተኝነታችንና ብቁ አለመሆናችን ይበለጥ እንረዳለን ይላል እና እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ጸጋውን ይሰጣል ከዚህ በላይ ግልጽ ሊሆን አይችልም ማለት እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ጸጋውን ይሰጣል ጴጥሮስ አንደኛ ጴጥሮስ 5:5 ጥሩ ከዚያ ስንመለስ መወያያ ጥያቄዎችን እንተናላለን አንድ መዝሙር ሰምተን ቶሎ እንመለስ
እሺ እግዚአብሔር ይባርክ ጸጋውን ያብዛልህ ግሩም የሆነ ጊዜ ነበር አሁን ደግሞ የሻሎም ዓለም አቀፍ ኳየሮች መዝሙር ይዘምሩልናል እግዚአብሔር ይባርካችሁ ከእናንተ ጋር ይሁን መንፈስ ቅዱስ
እንደምን አመሻችሁ መልካም ሰንበት የሻሎም ቴሌኮንፈረንስ ኳየር መዝሙር 16ን እንዘምራለን ከመዝሙር መጻፋችን ከውዳሴ መዝሙር መዝሙር 16 ምስጋና ለአምላክ አያሉ የፍጥረታት ንጉስ እሺ
ምስጋና ለአምላክ አያሉ የፍጥረታት ንጉስ አወድሱት ፈቃድ ነውና ቸርና ቅዱስ የምትሰሙ ወደ መቅደስ ቅረቡ ምስጋና በደስታ ስጡ
ምስጋና ለአምላክ ሁሉን በጥበብ ለሚገዛ በክንፉ ስር ይጋርድሃል እንዳትጎዳ በምሕረቱ የለመንህውን ሁሉ ጸሎትን ሰምቶ ይሰጣል
ምስጋና ለአምላክ ኃያሉ የፍጥረታት ንጉስ አወድሱት ፈቃድ ነውና ቸርና ቅዱስ የምትሰሙ ወደ መቅደስ ቅረቡ ምስጋና በደስታ ስጡ
ምስጋና ለአምላክ ኑሮህን ለሚያበለጽ ቸርነቱና ምሕረቱ ላንተ የማያቋርጥ የምሕረት ጸጋውን ያለ አሜን ይሁን ለዘላለም
አሜን አሜን እግዚአብሔር ይባርካችሁ ጸጋውን ያብዛላችሁ ግሩም የሆነ መዝሙር ምስጋና ለአምላክ የፍጥረታት ንጉስ አው የፍጥረታት ንጉስ ነው እግዚአብሔር ያፈርን ይስጥልን እና መሰግናለን ስለናንተ ተባረኩ እንደዳችሁልን በርቱ እሺ አሁን እንደገና ወደ ሰንበት ትምህርታችን የምንሄድበት ጊዜ ነው
ከሰኞ ላይ የመወያያ ጥያቄ ልጠይቃችሁ አሁንም ያልመለሳችሁላችሁም እንዳንተም አሳፍጡ የፈጣችሁም ፍጡ ግን መነጋገር አለብን ይሄ ስብከት ብቻ መሆን የለበትም እና የመጀመሪያው ጥያቄ በታሪኩ ላይ የተጠቀሰው ፈሪሳዊ እግዚአብሔርን እያመሰገነ ነበር ታዲያ ምስጋናው ስህተት የሆነው ለምንድን በህይወታችን ውስጥ የምናደርጋቸው መንፈሳዊ ነገሮች መጸለይ መመጽወት ቤተክርስቲያን መሄድ ሳናውቀው ከሌሎች እንደምንሻል እንድሰማልና በትዕቢት እንድንሞላ የሚያደርጉን በምን አይነት ሁኔታዎች ነው? እንደገባችሁ ተስፋ አለኝ ጥያቄ። ሰው የሁሌ ፈሪሳዊ በመጥፎ ነው የሚነሳ። እንደ ምሳሌ ስናነሳ ጥሩ አደረገ አመሰገነ ብለን አናነሳው። ና ምንድን ነው የዚህ ሰውዬ ንግግር ሁለተኛ አሁን እንዳልኩ እንደምጽዋት ስጦታ መስጠት በደከቻ መሄድ መጸለይ ከሌሎች እንደምንሻል እንድሰማን በትዕቢት እንድንሞላ የሚያደርጉን በምን አይነት ሁኔታ ነው
ምን ማለት
እሺ
ሄሎ
እሺ እኔ እንደገባኝ ከሆነ የዛ ፈሪሳዩ ኃጢያት የሆነበት ምክንያት እሱ ጸሎት ቤት መሄዱ አይደለም ለደሃ መስጠቱ ብቻ አይደለም ግን እሱ ሲያመዛዝን የነበረው ሌሎቹን እየናቀ እኔ የተሻልኩ ነኝ የሚለው ትዕቢት ስላለበት ነው ያንን ያበላሸበት ጸሎት መሄዱ ጥሩ ነው መጾሙ ጥሩ ነው ለደሃ መስጠቱ ጥሩ ነው ግን ለታይታ ነው ያደረገው እንጂ ከልቡ ለራሱ እንዲታወቅ ነው ያደረገው እንጂ በመንፈሳዊ መንገድ ስላልሄደ ነው እኛም እንዲሁ አይኔ ክርስቲያን ነኝ እኔ ቅዳሜን አከብራለሁ እኔ እንዲስ ደግ ነኝ ያልን ካደረን የምናደርገው ድርጊታችን ለራሳችን መታወቂያ ነው እንጂ ለእግዚአብሔር ክብር ካልሆነ ዋጋ ቢስ ይሆናል ብዬ ነው ማመን አመሰግናለሁ
ሄሎ
የምጨምራለሽ እሺ እሺ ነኝ
እሺ እግዚአብሔር ቃል እንደሚለው ራስን ከፍ የሚያደርግ ዝቅ ይበል ይላልና ራስን ከፍ ማድረግ በእግዚአብሔር ፊት አስፈላጊ አይደለም ለምን እግዚአብሔር ከሁሉ በላይ ስለሆነ ይሄ ሰውዬ ባለማወቁ ነው ይሄንን ሁሉ የሚሰራ ባለማወቅ ብዙ ሀብታሞች እንደዛ የሚሆኑበት ጊዜ አለ ሀብታምም ባይሆን አንድ ሰው ትንሽ የትምህርት ዕውቀት እንካለው ራስን ከፍ ማድረግ ይፈልጋል በዛን ጊዜ እኛ ደግሞ እንደነ እንደዛ አይነቱን እምናቆ ሆነ ያንን ሰው ትክክል እንዳልሆነ የምንናገርበት እግዚአብሔርን ቃል ወስደን ለዛ ሰው ማስተማር እንዳለብን መንገር እንዳለብን ከሁሉ በላይ የሆነው እግዚአብሔር የሚበልጥ አምላክ እንዳለ መንገር እንድንችል ነው እንግዲህ እግዚአብሔር ቃል
እሺ
ሃሎ
እሺ ባስተውት
አንድ ታሪክ ከዚህ ቀደም የሰማሁት ድሮ በአፍሪካ የትኛው ሀገር እንደሆነ አላቅም ንግስት ነበረች ይባላል እና ብዙ አገልጋዮች አሏት አሁን እሷ መልከ ጥፉ ነበረች ይላል እንግዲህ ታሪኩ ነገር ግን እሷ የምታውቀው ከማንም ሰው በላይ በጣም ቆንጆና ውብ እንደሆነች አርጋ ነበር መታሰበው በኋላ መስተዋት የሚባል አይታጣቀም መስተዋት እኮ መልክ እኮ የፊትን አንነት እኮ የሚያሳይ መሳቃቋል እሱ እናምጣለት ወይ ሲሏት አምጣምጡ ባለች ስታየው ፊቷ ስታየው ከደንገጡሮች ዋጋር ካገልጋዮች ዋጋር እሷ በጣም የከፋች መልከጥፉ መሆኗን እዚያ አየችና ምን አለች ይላል ይሄን እቃ ይዞ የተገኘ ወንጀለኛ ነው ከዚህ በኋላ አጥፋለች እና መስዋዕቱን ሰበረችው ይላል። ምንድነው የሚያሳየን እዚህ ላይ? እቺ ሴት የራስዋን ማንነት አይተው አታውቅም አይታያት። ሌሎችን ታያለች። ሷ ከማንም በላይ ያው ስድግስት ናት ለነገሩ ባላት ከማንም በላይ በሁሉም ነገር እንከን የለሽ ሰው መሆኗን አርጋ ትቆጥር ነበር። እነዚህ ሰዎች ማሁን የጠየቀው ጥያቄ ክርስቶስን አይተው የማያውቁ ከክርስቶስ ጋር ያልተገናኙ ናቸው። ሰንበት ትምህርታችን ቅድም የተጠቀሰው ክርስቶስን ወደ ክርስቶስ የበለጠ በቀረብን ቁጥር ኃጢአታችን ምን ያህል አስቀያሚዎች እንደሆን በኃጢአት የተዋጥን የተወረርን መሆናችንን እንድናይ ይረዳናል የሚል ነው። እና ክርስቶስን ስናይ ነው ዮሐንስን ባለፈው ጊዜ የተማርነው ራሱ ውስጥ ላይ ያለው ሌላው ቄስ የተነገረው ስለማታውቅ ማንነትን ስለማታውቅ እመክርሃለሁ ነው የሚለው። እና ከክርስቶስ ጋር ያለመገናኘት ያለመተዋወቅ ችግር ይሄው ነው። በቃ ሰውን ከሰው ጋር እያወዳደሩ ራስን በሰዎች መለኪያ እየለኩ መሄድ ያለው አደገኝነት የመሰለ ክፉ ነገር የለም። ስለዚህ መድኃኒቱ ክርስቶስ ጌታን በቃሉ በኩል ማግኘት፣ መንፈስ ቅዱስ እንዲረዳ በጸሎት ዝቅ ብሎ ከሱ መቅረብ። አዎ ቃሉ ስናነብ ነው ዝቅታንም የምናውቀው። ቃሉ ስንማር ነው ከሱ ጋር ስንቀርብ ነው ትህትና ምን እንደሆነ መዋረድ ምን እንደሆነ የምናውቀው። ከሱ በላይ ሌላ መለኪያና ሌላ ምሳሌ ልናገኝ ስለማንችል ከእርሱ ጋር መተዋወቅ መድኃኒት ውስጥ እንደሆነ ሊያስተምረን የሚፈልግ ይመስለኛል። ይሄኛው
በጣም አንዱን ያገን ማን ነው ቀጥሎ ጠይቀ ያሰብኩትን ፓስተር ወንደ መልሶታል። ወደ ኢየሱስ ከመቅረባቸው ፊት ሰዎች ብዙን ጊዜ ሊቆሩ ይችላሉ። ደህና ነኝ እኔ ከሌላ ተሻልኩ ነኝ የሚል ስሜት ሊያድርባቸው ይችላሉ። ወደ እሱ በጣም በቀረቡ ቁጥር ግን ራሳቸውን ዝቅ ያደርጋሉ፣ ትሁት ይሆናሉ። ለሊቱም ሙሉ አሳ ሲያጠምዱ ያደሩ ምንም አሳ አልያዘመረባቸው። ኋላ ጠዋት እስኪ በስምህ እንጠራለን ብለው በጣሉ ጊዜ መረቡ እስኪቀደድ ድረስ ሞላና ሲያሸበሽብ አናይም። ከዛም በኋላ ጴጥሮስ ትወዱ አንተ እኔ በጣም ኃጢአተኛ ነኝ ወደ እኔ አትቅረብ ስል ነው የምናየው። የተለየ እንደሆነ ገባው ኢየሱስ። ኢሳያስ ወደ እግዚአብሔር በጣም ቀርቦ ዙፋኑን ካየ በኋላ ጽድቁን ካየ በኋላ እኔ ከንፈሬ ረከሰብኝ ከንፈሮቹ በረከሰ መካከል የሚኖር አይኖቼ የሠራዊትን ጌታ እግዚአብሔርን አይተዋል፣ ወዮልኝ ጠፍቻለሁ። ኢዮብ ድሮ እንዲነበርኩ ስን እንሰማ ነበረ በምዕራፎች ውስጥ እኔ ለውራ ነበርኩ እንዲነበርኩ እያለ ብዙ የሚቆጥራቸው ነገሮች አሉ። ኋላ ምን አለ? ከዚህ በፊት በወራ ነበር የማውቁ አለ እግዚአብሔር፣ አሁን ግን በአይኔ አየሁት። ከዛ በአመድ ላይ ቁጭ ብዬ ስፈታለሁ ስል ነው እግዚአብሔርን በቅርበት ያዩ ሰዎች ያዕቆብን በህልሙ ያንን መሰላል ካየ በኋላ ይሄ ቦታ እንዴት ያስፈራል ስል ነው ሲያሸበሽቡ ስደንሱ ምናምን ስጨፍሩ አለምናይ የእግዚአብሔር ፕሬዘንስ እንዲህ አደረገኝ ምናምን ብለው ስንከባልሉ አለምናየው ራሳቸውን ስቅ ሲያደርጉ ነው ምና የሚመለከተው እና ወደ እሱ በመቅረብ ነው እንዲህ አይነት ስለ ራስን የበለጠ የማወቅ ልምድ የሚመጣው። የመጨረሻው እግዚአብሔር ለትሑታን ጸጋውን ይሰጣል ይላል። እንግዲህ ጸጋ ያልተገባን ምሕረት ነው። ይህንን ጸጋ ያገኘ ሰው በስህተት ያሉትን ሰዎች እንዴት ነው ሊያስተናግድ የሚገባው? እኔም ያልተገባኝን አገኘሁ፣ ጸጋ ተሰጠኝ፣ ልድን የማይገባ ትላንት ምንም ስራዬ አይደለም በስተት ለወደቁ ሰዎች አመለካከታችን እንዴት ነው መሆን ያለበት? አደረ ለመልስ ይሄ ከባድ ጥያቄ አይደለም። እንድንወያይ ስለፈለኩኝ።
ሄሎ?
አይ እሺ ሁለታችሁም ተናገሩ። ወሽ መጀመሪያ አልተናገርክም እንደኔ ብራን።
እሺ እንግዲህ ፓስተር እንግዲህ ያው ከቅድሙ ጋር ላይ ያይዞ ትንሽ ቅድም አሁን ከነኚህ ሁለቱ ሰዎች ማከለ ምናየው እንግዲህ መጽሐፍ ቅዱስም እንደሚነግረን ይሄ የእምነትና የሥራ ነገር ያመላክተናል። አንዳንድ ጊዜ ሳናውቁነት እኛ በቤተክርስቲያን ውስጥ ስንመላለስ ብዙ ነገር ያደረግን ይመስለናል። ይሄ የሚያሳየው ምንድነው በሥራ የምንጸርቅ የሚያስመስለን ነገር ይሆናል። እንግዲህ መጽሐፍ ቅዱሳችን እንደሚነግረን ምንድነው እምነትና ሥራ ተላይቶ አይታይም። ያኛው ሰውዬ አሁን ምንድነው በሥራን የተማመነ የሚያደርጋቸው ነገሮች ያ ሁሉ መጥፎ ነው ማለት ሳይሆን ምንድነው ሁሉ ጊዜ ወደ ራሳችን ስናይ በጣም ውድቀት ውስጥ ነው የምንገባ። እንግዲህ ቀደም ብለን እንደተነጋገርነው ይሄ ውድቀት ከየት ነው የተጀመረ? ሉሲፈር ከሰማይ ነው። ከዛ ጊዜ ጀምሮ ምንድነው በሰዎች መሐከል ብዙ ነገሮች በዚህ በትቢት እየተነፋፉ በብዙ ነገር ውስጥ ገብቷል። እንደውም ዛሬ በዚህ በሰንበት ትምህርታችን ብዙዎቹን ጠቅሷል። ቃየልና አቤል ምን እንደደረሰባቸው ይነግረናል። ከዛም ቀጠል አድርጎ ለምሳሌ በባቤል ግንብ ላይ ምን ተፈጠረ ከትቢት የተነሳ እግዚአብሔርን ባለማያታቸው ምን ሆነ የሚለውን ነገር ሁሉ ያሳየናል። ከዛም ቀጠል አድርጎ አብርሃም ለምሳሌ በእምነት የተጠራው በአብርሃምና በሎት መሐከል የነበረው ከዛም በልጆቻቸው እንደገና በያዕቆብና በኤሳው መጨረሻ ላይ ዛሬ እንዳው የሚጠቅስልን ምንድነው በፈርዖንና በሙሴ መሐከል የነበረ ይሄ ሁሉ የሚያሳየው ምንድነው አንዱ ተነስተው እኔ ከሌላው የተሻልኩ ነው በምንድነው የሚመዝኑት በስራቸው። ስለዚህ እኛ እያንዳንዳችን ዛሬ ከዚህ ልንማር የምንችለው እውነት በራሳችን ስራ ወደ ራሳችን በማየት እናደርገው ማነው ቀደም እንዳሉትም እንዳው እኛ በ ምንድነው በእግዚአብሔር ጸጋ ብቻ እንደዳን ያን ጸጋ ስናገኝ ደግሞ እንዴት ነው የምንጠቀመው? እውነት ራሳችን እያየን ነው ወይስ ሌሎቹ ለሌሎቹ ደግሞ አሪያ የሚሆን ነው ወይም መሰረት የምጥል ነገር ነው ብለን በህይወታችን ክርስቶስን ብቻ ማየት እንዳለብን የሚያመላክተን ነው። ስለዚህ ባጭሩ ምንድነው እኛ እያንዳንዳችን በግላችን የምንሰራው ሊኖር ይችላል መልካም ነው ግን ወደ ክርስቶስ ካላየን ክርስቶስን ካልመሰል ክርስቶስን እየመሰልን ስንመጣ ክርስቶስን የክርስቶስን ጸባይ የማናንጸባርቅ ከሆነ ካልሆነ በመጨረሻ አካሄዳችን መጥፎ እንደሚሆን ነው እንደዛኛ የሚያመላክተን ብየንም ማምነው ባጭሩ እግዚአብሔር ይስጥልን።
እሺ ሌላኛው የተማን ነበርች እናገር ፈልገችው
ማዛነኝ
ተናገር
ሀዘኔታ ይኖረናል ለሌላው ጳውሎስ ሁሉ ጊዜ ከየት እንደመጣ ይናገር ነበር የትም ሄዶ ይናገር ነበር። የሚናገረው ደግሞ ለምንድነው እንዲህም ይቻላል በጌታ እኔው ካላችሁበት ሁኔታ መውጣት ትችላላችሁ የተሻለ ህይወት መኖር ትችላላችሁ ጌታ እኔን ከዚያን ስቶ እዚያ ድርሶኛል። እኛም እንደዛ ነው ማለት ያደብን ከየት እንዳመጣን መርሳት የለብንም። ለምን ሺህ አመት አንኖርም በቤተክርስቲያን ውስጥ? ላይላ አዲስ ለሚመጣው ሰው ጉልበት መሆን አለብን አራያ መሆን አለብን። አሁን ወንድሜ ብራኑ እንዳለው ሲያዩን የሚበረታቱበት ህይወት ልንኖር ይገባል እንጂ የሚያስፈራና ወደ ታች የምናያቸው የምንንቃቸው ከሆነ ከቤተክርስቲያን የሚያሸሽ ይሆናል። ወደ ጌታም እንዳይቀርቡ ሰዎች ተስፋ እንዲቆርጡ እንደው መደረስ የማይቻልበት ህይወት እንደሆነ እንዲያስቡ ያደርጋል።
ልክ ነው በጣም ያስጠላል። በመንገድ ላይ ሰክሮ መንገዳገድ ብናይ አንዳንዴ በጣም መጥፎ ኢሜጅ ነው የምታዩት። ራሱ ላይ ልብሱ ላይ አስታውቆ ምናምን ታላችሁ። ድሮ እኔ ማቆ መቀለ እያለሁ አንድ በጣም ትልቅ ሰው አለ ግን ይጠጣል። በጠጣ ጊዜ ግን ትልቅነቱ ይቀራል። በራፉ ላይ ወርቆ እንዲያስጠውቆት ውሻ አለች መታ ትልሳለች ካፉ ላይ እንትን ያለውን እና ያንን ማየት በጣም ያስጠላል። ድራግ የሚወስዱ ልጆች አሉ፣ ስያራ የሚያጨሱ ልጆች አሉ፣ አንዳንዴ ሻወር ሳይወስዱ ወራት የሚቆዩ ራሳቸውን የጣሉ አሉ። በአካልም በሞራልም የወደቁ አሉ። እና ምንድን ነው ወደ አእምሯችን የሚመጣው? መፍረድ ነው? ቶሎ ብለን መሳቅ ነው? መቀለድ ነው? ማሾፍ ነው? ጳውሎስ በአንደኛ ቆሮንቶስ 9:6 ላይ በእንትኖችን ይቆጥርና የኃጢአት አይነቶቹን ይቆጥርና እናንተም እንደዛ ነበራችሁ ይላል። እናንተም እኮ እዛ ነበራችሁ ይላል። እና መንዘሮችን እነ ሰካራሞችን እነ ተሳዳቢዎችን ይቆጥርና እናንተም እንዳነበራችሁ። ያ ማለት እኔ ያወጣኝ ጌታ ነው እንጂ ወዛ መሆን ይችል ነበረን? የተለየው ስለሆንኩ አይደል? ለእኔም ጸጋ ነው የደረሰልኝ። ልናዝንላቸው፣ ልንወዳቸው፣ ልንጸልይላቸው ይገባል። ኃላፊነታችንም ይሄ ነው። ይህንን ስለማናውቅ አይደለም፣ እንደው ለማሳሰብ ነው እንጂ የሙሴ ትህትና ቀጥሎ ሙሴ ትሁት አገልጋይ የግብፅ ቤተ መንግስት አዳራሾች በቅንጦት በደስታ በምቾት የተሞሉ ነበሩ እና ሙሴም የግብፃውያንን ጥበብ ሁሉ የተማረ በቃሉና በስራው የበረታ ሆነ ይላል ሐዋርያት ሥራ 7:22 ላይ። ጥበብ የተማረ በቃሉ የበረታ ሰው ነበረ። የስልጣን የሀብትና የዝና ህይወት በእጁ ነበሩ። ሆኖም ሙሴ የተለየ ነገር መረጣ። እዚህ በትምህርታችን ላይ ተጠቅሷል። ፓቲያስ እንደ ፕሮፌትስ 246 እንደ ታሪክ ጸሐፊ፣ ገጣሚ፣ ፈላስፋ፣ የጦር ሰራዊት ጀነራል እና ህግ አውጭነቱ እሱን የሚስተካከል አልነበረም። ዓለም ሁሉ ከፊቱ ተዘርግቶ ሳለ የሀብት የታላቅነትና የዝና አጓጊ ተስፋዎችን ለመቃወም የሚያስችል የሞራል ጥንካሬ ነበረው። ለጥቂት ጊዜ በኃጢአት ከመደሰት ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ዕብራውያን 11:24-26 ያለውን ስናነብ ሙሴ የተለየ መንገድ እንደመረጠ እንመለከታለን። በእጁ ያለው የያዘ ሰው ቶሎ ብሎ ቢያነብልኝ ደስ ይለኛል፣ ጊዜን ለመቆጠብ ይህንን ክፍል ዕብራውያን 11:24-26
አነባዋለሁ።
ምዕራፍ 11:24-26
24-26 ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅ ብር ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷልና 27
እሺ
የንጉሱን ቁጣ ሳይፈራ የግብፅን አገር የተወ በእምነት ነበር። የማይታየውን እንደሚያየው አድርጎ ጸንቷልና።
ምገርም ነው የሙሴ በኋላ ላይ የታየው ትህትና። እንግዲህ መጀመሪያ ላይ እንኳን ስህተቶች ነበሩ፣ በኋላ ላይ የታየው ትህትና የሚገርም ነው። ማን ነበረና ከየት እንደመጣ ስናስብ እጅግ አስደናቂ ነው። ሙሴ በጣም እጅግ አስደናቂ ነው። ኋላ በዘጸአት 2 ላይ ግን በራሱ ጉልበት ግብፃዊውን እንደገደለው እንመለከታለን። በራሱ ላይ የነበረውን መተማመንና በራሱ የመመካት ነገር እንደመጣበት ደግሞ እንመለከታለን። ኋላ በራህደ ዛ ተራሮቹ የመማሪያ ግድግዳዎች ሆኑለት ይላል። ተይብቱ ተወግዶ ሙሴ ህዝቡን ከባርነት አውጥቶ ወደ ተስፋይቱ ምድር ለመምራት የሚያስፈልገውን ዕውቀት ከእግዚአብሔር ዘንድ ለ40 ዓመታት ተማረ። ሙሴ ስለዛ ዓለም ህይወት ሲያስብ በግብጽ ሊኖረው ይችል የነበረው ስልጣን ሀብት ፋይዳ ቢስ ሆኖ ታየ። ቀላል አይደለም እዛ ቢኖር የሚያገኘው ምቾት። በዘመኑ የዘመኑ አሜሪካ ነበረች ሀያል ሀገር ግብጽ ጥንታዊ ስልጣን። የዚያ ሀገር መሪ የመሆን እድል ነበረው። ነገር ግን እንደ ገለባ ቆጠረው። ከእግዚአብሔር ህዝብ ጋር መከራ መቀበል ለምን የሚለውን ስናይ መጽሐፍ ቅዱስ ራሱ ብድራቱን ትኩር ብሎ ተመልክቷል። ያሁኑን አሁን የሚያገኘውን ደስታ ሳይሆን ብቻ ሳይሆን ለወደፊት የሚጠብቀውን ዘላለማዊ ደስታ በማየቱ ነው። ዘኍልቍ 12:3 እንዲህ ይለናል፣ ሙሴም በምድር ፊት ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበር ይላል። ከመጣ ጉዱ ሰላላቅ አባቶች አንዱ ሲሆን በትህትናው በየዋህነቱ ይታወቃል። በእነዚህ ዋና ዋና ህይወት ታሪኮች ውስጥ ትዕቢት ሰርጎ ገብቶ ቢሆን ኑሮ የእሱ ህይወትና አመራር ምን ያህል የተለየ ይሆን እንደነበረ እስኪያስብ። በቁጥቋጦ መካከል የታየው እሳት፣ በግብጽ የወረዱት መቅሰፍቶች፣ ቀይ ባህርን መሻገር፣ ከሰማይ የወረደው መና፣ ከእግዚአብሔር ጋር በቀጥታ መነጋገር፣ አስርቱን ትእዛዛት መቀበልና አለቱን ከመታ በኋላ የእግዚአብሔር ቃል መስማት፣ እነዚህን ሁሉ እናሰላስል እንይ። ወደኋላ መለስ ብለን ህይወታችንን አንድ ሰው ሊገልጽ ቢፈልግ ትሁት ወይም የዋህ የሚሉትን ቃላት በመግለጫዎች ይጠቀማል ይላል ሰንበት ትምህርት። ምን አይነት ሰው ነው ብሎ ነው የሚጠቀም? ነው ምን ብለው ነው ይገልጹ? ረዘም ያለ በጣም መልከ መልካም ውግብ ጠጉሩ ሉቻ ምናምን ብሉኝ፣ ምን ያደርግልኛል? ምን ያደርግልኛል? እንዲህ አይነት አክ ብዙ ጊዜ ሰዎች ሰውን ሲገልጹ ብዙ ባህሪ ከሌለው በተለይ ሞር ወይም ሰውየውን በደንብ የማያውቁት ከሆነ ሞር ፊዚካል መልኩን ነው የሚያወሩት። እና ነገር ግን እንዴት መታደል ነው በዚህ ምድር ከኖሩት ሰዎች ሁሉ ታል ትሁት ነው ተብሎ ተነገረለት። እና የሚገርም አይነት ትህትና። በራሳችን ትሁት መሆን አንችልም፣ በውስጣችን የለማ የለም። ከየት እንመጣል? የእባብ ልጅ እባብ ይባላል። እኛ በኃጢአት የተወለድን ምንም ከኛ ውስጥ የሚወጣ በተፈጥሯችን መልካም ነገር የለም። ኃጢአት የህይወታችን አካል። ለዚህ ነው ኢየሱስ በጣም አድርጎ የሚያስፈልገን። መዝሙር አለ አይደለም? I rather have Jesus የሚል በቃ እሱ ካለ ከሁሉ ይልቅ ኢየሱስ ካለ እነዚህን ቃላት ከሙሴና ከራሴ ጋር በማያያዝ አስተላስላቸው ይላል ዘንበት ትምህርታችን። እና አሁንም መወያያ ጥያቄዎችን ላንሳ። ሙሴ በግብጽ ቤተ መንግስት የነበረውን ቅንጦት ደስታና ምቾት ትቶ ከእግዚአብሔር ህዝብ ጋር መከራ መቀበልን መረጠ። ዛሬ እኛ የእግዚአብሔርን ጥሪ ለመከተል ስንል ልንተዋቸው የሚገቡ የግብጽ ቤተ መንግስቶች ወይም ዓለማዊ ጥቅሞች ወይም ምቾቶች ምንድን ናቸው? እንዲህ አይነቱን ውሳኔ ለማድረግስ ምን አይነት የሞራል ጥንካሬን ይጠይቃል? ገብቷችኋል ጥያቄ ብዬ አስባለሁ። ወደ መልሱ እንሂድ። Okay.
Hello.
Abi.
Mende no yone dem sigal to alle. Ita kafata ni lam.
Tiyaqe gabto chwal ene tiyaqe.
Eski lo moker ngidi gabto ikone kal gabayne melsañale sigere lam. የሙሴ በሙሴ ላይ የተባለው እብራውያን የተነበበው ጥቅስ ምንድን ነው የሚለው? ትኩር ብሎ ተመልክቷልና ይላል። ወደፊት ያለውን ዘላለማዊ ክብር እሱ ትኩር ብሎ ተመልክቷል። ይሄ ትኩር ብሎ የሚለው በጣም ወሳኝ የሆነ ሊሰመርበት የሚገባ ቃል ነው። በአንድ በጣም ትልቅ በሆነው ነገር ላይ ትኩረት መስጠት። አሁን እኛ በዚህ ዓለም የምናገኘው ነገር ካለ የምንጠቀምበት ዓለም እንግዲህ ይጠቃሚ ነው፣ ክብር ነው፣ ሀብት ነው፣ ዝና ነው፣ ብዙ ብዙ ሁሉንም ብንዘረዝረው ከዘላለም ጋር ስናወዳድረው ከዘላለም ያውም ደግሞ ከዘላለም በዚህ ዓለም ላይ በጣም ክብር የሚባል ካለም ከዘላለም የአንድ ሰዓት እንኳን ያክል ክብር አይኖረውም። የአንዲት ቡርሻ በጣም ጣፋጭ የሆነች ምግብ አያክልም። ከዘላለም ጋር ትኩር ብለን ግዜ ወስደን ካሰብንበት ያዕቆብ ሁልጊዜ ልናስበው የሚገባ ምዕራፍ 4 ቁጥር 14 ላይ ምንድናት ህይወታችሁ አሁን ታይቶ እንደሚጠፋ እንደ ጭስ ወይም ደግሞ እንደ እንፋሎት ናችሁ ይላል። እንደ እንፋሎት ስለዚህ ለእንፋሎት ክብር ተብየው ህይወት ተብየው እዚህ አንሰጠውም ነበር። ትኩር ብለን ያንን ማየት ብንችል ቢገባን እንደ ሙሴ ይሄንን ዓለም ይቀድም ያነሳው መዝሙርም ጥሩ ምሳሌ ነው። ኢየሱስን ከምንም በላይ ከዝና በላይ ከሀብት በላይ ከታዋቂነት በላይ ይሻለኛል የሚለው ጥሩ መዝሙር ነው። በህይወት ላይ ቢተገበር ቢኖር ትኩር ብለን ማለማየታችን ነው ችግር ውስጥ የምንወድቀውና የዚህን ዓለም ነገር እንደ ትልቅ ነገር እየቆጠርን ያውም ለራሳችን ለግላችን ለስጋችን ለኔ ለልጄ ለሚስቴ ለወንድም በእኛ ዙሪያ ያለው በቃ ብቻ ክርስቶስን ብናያሆንም የተዘጋጀልንን ክብር በቃሉ በማይዋሽ ቃል የተነገረውን ብናስብ ይህንን ዓለም ምን ያህል ሸዋጅ እንደሆነ ተገንዝበን ልንቀው እንችል ነበር። ግን ሁላችንም በዚያ አንድ ተጠመድን አያለው በራሴ ነው ማምለካው ይሄንን እግዚአብሔር አይናችን ይክፈተው ላሉ
በጣም ጥሩ። እዚህ ላይ ጥሩ አልገመልሰዋል። አንድ የጠየቅኩት ነገር እኛስ የምንተዋቸው ነገሮች ምንድናቸው የሚለውን እንደው ጥቅቶችን ዛሬኛ እግዚአብሔርን ጥሪ ለመከተል ስንልንተዋቸው የሚገቡ የግብጽ ቤተ መንግስቶች ወይም ዓለማዊ ጥቅሞች ወይም ምቾቶች ምንድናቸው የሚለውን ልንነጋገር እንችላለን። እግዚአብሔር ቃል እነተን ግዛ እንጂ አትሽጣት ይላል። አንዳንዴ እንጀራ እኮ ነው እንላል። ወድጄ እኮ አይደለም እንጀራ ሆኖ እኮ ነው እንላል። እግዚአብሔር አለ እሱ ይጠነቀቅልናል። ዛሬም እኮ ሰንበት ነው እግዚአብሔር ሰንበት ካናዳ ስለመጣን ወይም አሜሪካ ስለመጣን ሰንበታል አልተለወጠም እኮ ያው እንጀራዬ ስለሆነ የምሉ ነገሮች እንነሳ እንደ ሐሳብ ነው ያነሳው። ሙሴ ከተው ጋር ስናወዳድ ምን ነው እንደተው ተመልከቱ። ኋላ ታዲያ ለእግዚአብሔር ስል የጣለውን አጣው ወይ? ዛሬ ከስንት ዓመት በኋላ ለኛ ምሳሌ ሆኖልን እናዘናል እና በእግዚአብሔር ጸጋ ረብ ቀብር የሚያመጣ ይሁን እግዚአብሔር የማይከብርበት ከሆነ ስራችንም ከመንፈሳዊ ህይወታችን ጋር የሚጋጭ ከሆነ ይቅርብን። እንደዚህ አይነት ውሳኔዎችን በጌታ ጸጋ ልንወስን እንችላለን። ግን ይሄ ሁሉ ለማድረግ የሞራል ጥያቄን የሞራል ጥንካሬን ይጠይቃል። ሌላ በጣም የሚደንቀው ነገር አንዳንድ ስኬቶች የሚያመጡት ብዙን ጊዜ ተሳካልን ትሁት መሆን በጣም ይከብዳል። በእናንተ አመራር ቀይ ባህር ተከፍሎ በግድግዳ ተሻለ። እሷ አይደለም ያደረገው እግዚአብሔር ነው፣ ግን እሱ እየመራ ነው። በእሱ አመራር ስም ነው እነዚህ ሁሉ ድንቆች ይሆኑ። ከሰማይ መና ያወረደ፣ ከአለት ውስጥ ውሃ የፈለቀው በእሱ አመራር ለአራት መቶ ምናምን ዓመታት ባሪያዎች የነበሩት የወጡት በእሱ አመራር። እግዚአብሔር ወዳጄ ነው የሚል እንዲህ ከእሱ ጋር ይነጋገራል። አይከብድም ትሁት መሆን እንዲህ እንደዚህ አይነት ስኬት ውስጥ ትሁት መሆን አይከብድም? ምን ይመስላችኋል? እስኪ ያውም ከሰው ሁሉ የበለጥክ ትሁት መሆን። ሙሴ በዚህ ዘመን ቢኖር ምን የሚያደርግ ይመስላችኋል? በዚህ ዘመን ቢኖር ሙሴ አሁን ካለን ሰዎች ጋር እስኪ ያስተያየን እንዲህ እንደ ሙሴ ቢሳካልን እንዴት ነው ምን ሆኖ ትንሽ እስኪ አስተያየት ነው ግድ የላችሁ ምን ብቻ ከምናገር
አይሽ ሰው ዝም ብሎ እንግዲህ ትንሽ ሐሳብ ልስጥ የራሴን። አንድ ወቅት አንድ የሆነ ሰውዬ ምን ብሎ ሲናገር በጣም አርጎ ራሴን እንዳሳመመኝና በጣም እንዳሳቀቀኝ ልነግራችሁ ተናግሬው ሊሆን ይችላል ከዚህ ወፍ ግን እኔ እኮ የማንም ሰው እጅ ያልገባበት ይሄን ያህል ነፍሳት እኮ አስተምሬ ያስጠመቅኩ ሰው እኮ ነኝ ብሎ ሲናገር በጉባኤ መካከል ኩፍ አልኩኝ። እኔ በጣም ደነገጥኩ። እንደ ሙሴ አይነት ስትወስድ እንደ ሙሴ አይነት ብቻ ሳይሆን ጳውሎስን ስንመለከት ጳውሎስን የሚያክል ፓስተር ወይም ወንጌላዊ ወይም የመምህር ቁጥር የሌላቸው እጅግ በጣም የበዙ ነፍሳት አብያተ ክርስቲያናት በዚህ ዓለም ላይ ያመጣ የወንጌል አርበኛ እንደው ሌላ ስም የምንሰጠው ቢሆን ብዙ ስም መስጠት ይቻላል። በዚህ ዓለም ላይ ሰዎች የሚያሞካሽዋቸው ግን ጳውሎስ ምን ሲል እንሰማለን? እኔ አይደለሁም ሲል እንሰማለን። እኔ ተሰቀኛል። እኔማ የነበርኩ እኔ ሌላው ነበርኩ። ዛሬ ግን እነዚህ ሁሉ እየሰራው ያለው ክርስቶስ ነው። እኔ በሱ ውስጥ ተውጫለሁ የለሁም የሚለውን ክርስቶስ ጋር ከተገናኘ በኋላ የሆነው ነው። ሙሴም እንደዚህ ሆኖ እኛም ይህንኑ ምስጢሩ እሱ ላይ ያለውን ፍለጋ ነው መታተር ያለብን፣ ትኩረት መስጠት ያለብን እንጂ አሁን ዳልከው በጣም ፈታኝ ነው አንድ የሆነ ከነውን ሲያስናገኝ ሲሳካልን ከሰዎች በላይ ሰዎችን ሁሉ ከበታቻችን ዝቅ ባርገን ነው ማየት ነው ምን ጀምሮ የሥጋ በጣም አርጎ ፈታኝ ነው የተፈጠረንበት ኃጢአት የተጣመመ ማንነታችን ባለቤቱ በወንጌል መድወሻ አድርጎ በእሳት መንፈስ ቅዱስ አርጎ ካልቀጥቅጦ ካላስተካከለው እንደ ወደ ድቦ ካልመለሰው ወደ ራሱ ወደ ፈጠረው በጣም አርጎ ፈታኝ የሆነ ሰውነት ነው የተሸከምነው ተሸክመን የምንሄደው እና በእርግጥ ትኩረት የሚጠይቅ ነገር ነው ይሄ ትኩረት የሚጠይቅ ነው አበዚህ ሁሉ እናንጸባርቀዋለን አለ ብዙ ጊዜ አይተን ሰምተን እናውቃለን በዚህ በቴሌኮንፈረንስ ራሱ አንድ ሁለት ሲባባሉ ሰዎች ምናልባት አንዳንዶቻችንም እዚያ ውስጥ ፈተና ውስጥ ነካ ያደረገን ልንኖር እንችላለን ግን እግዚአብሔር ይመስገን በአንድ በኩል ምንድነው አንዱ ሲናገር የሰማሁት አንዱ ሰባኪ ገና በመሰራት ላይ ያለን ኃጢያተኞች ይላል በመሰራት ላይ ያለን ኃጢያት ተሰርቶ ያላለቀ በመገንባት ላይ ያለ ህይወት ነው ያለ እና እነዚህ ነገሮች ተስፋ አስቆርጠውም ጭራሽ እኔ አልችልም አልረባም እንድንል የሚያደርጉን ሳይሆኑ አለያም ደግሞ እንደተባለው እኔ እኮ ከማንም በላይ በነፃ ወጣሁ ነኝ በዚህ ምና ልታማም እዚህ ከሌ ጋር ሰዎችን መለኪያ ያደረግን ከመናገር ሁለቱም ችግር ያላቸው ናቸው ግን እርሱን ስናይ ግን እዛ ውስጥ እንዋጣለን ውህየት ነው የነበርኩት አሁንም ገና እሱ ባየን ቁጥር ገና ልሰራ የሚገባው ምንም ያልተነካ በእኛ ውስጥ ያለው ችግር እንድናይና እህትና ልብሳችን እንድናደርገው ክርስቶስን እንድንመስል በክርስቶስ ኢየሱስ ቅድም የተነበበዋል በክርስቶስ ኢየሱስ የነበረ ልብ በእናንተ ይሁንባችሁ ያለው ጳውሎስ ከዚህ በላይ ሌላ ምን ማለት ይቻላል መለኪያችን አርአያችን ምሳሌያችን ከሱ ውጭ ማንም ሊሆን አይችልም ሰውን መከተል ከጀመርን ተከተለነው ከሰውየው ሲወድቅ ከሰውየው ጋር እንወድቃለን ክርስቶስ ግን የማይወድቀውን ከሱ ጋር ዘልቀን ወደ ዘጋጀልን ክብር ልንደርስ እንችላለን አይናችን ይከፈታል እሱ ኩል እንዲኩለን መንፈሱ እንዲሞላ ዘይቱ እንዲቀባን ዝቅ ስንል እኛ በሱ ተውጠን ችግራችንን በኃጢአት በሽታችንን እንፈወስ እንደምንችል ነው ማሰብ የሚቻል
በጣም እግዚአብሔር ይስጥልን ስኬት ራሱ ነው የሚመጣው ነገር አለ እኔ ሙሴ እንደ ሙሴ ባህር የከፈለ ከሰማይና በሱ አገልግሎት የወረደ መሪ ጨብጨም አላቅም ፎቶ ተነስቼም አላቅም እኔም አይደለሁም ሌላም አላየሁም እሱ ብቻ ነው እንደዚያ አይነቱ ሰው ቢኖር ግን እንደ ሰዎች ትንሽ አደረግን ብለው ነው እንደ ዶሮይቱ ከከከከከከከከከከ ምሉት እንቁላልጣልኩ ምትል ይመስላል እንቁላላው ጥሩ ነው ወሬዋ ግን መከራ አያስቀምጥ እና በቃ እኔ ነኝ ምጸልይ ሌላ ሰው አይጸልይ የሚል አይነት እንትን እንደው በጋዜጣ ላይ በእንትን ላይ ፍሮንት ፔጅ ላይ አውጡኝ ነው የሚሉት እንደዚህ አይነት ብሳካላቸው ሰዎች ትሁት አይሆኑም ይህን ይሄ እንዲህ ለመሆን ልዩ ብቻ ቅድም እንደተባለው ቁልፉ ወደ ኢየሱስ የበለጠ ወደ እግዚአብሔር እሱ ወደ እግዚአብሔር ይነጋገር የለም የእግዚአብሔር ቅድስናውን ያይ የለም የበለጠ ወደ እሱ በቀረብክ ቁጥር ትሁት እየሆንክ ነው ትል የበለጠ በሱ ወደ እሱ በቀረብክ ቁጥር ኃጢአተኛነት እየተሰማ ነው ጥሩ እንግዲህ ቀጥሎ ያለውን ደግሞ የረቡዑን the greatest offense የሚለውን እናል ታላቁ በደል እንበለው አይደለም ናዛ የኢየሱስ ደቀ መዝሙር መሆንህን አስብ አለ ከሱ ጋር ትጓዛለህ ከሱ ጋር ትበላለህ ከሱ አጠገብ ትተኛለህ ና የብዙዎች ህይወት ያንተንም ጭምር ስለውጥ የብዙዎቹን ህይወት ስለውጥ ያንተንም ስለውጥታለህ ሰዎች ወደሱ ይተማሉ ና እንዴት ነው ከሱ ጋር ሆነ ሁነት ያንን ሁሉ አሳልፈው አይደል ነው እኔ በልጥ ነው የበልጥ የሚባል ነገር የምንሰማ ከደቀ መዛሙርት ሁሉ በእውነት ታላቁ ማን ነው ታላቅ የሚል ክርክር ይሰማል እንዴ የትህትና አባት ጌታ ኢየሱስ ቅድም ከፊልጵስዩስ አንብበናል ትህትናውን በጣም አድርገው ከሚገልጹት ምዕራፎች አንዱ ፊልጵስዩስ 2 እሱ ጋር ኑረህ እሱ ጋር አብረህ በልተህ እሱ ጋር ጠጥተህ አሁንም ኢቭን ከ ትንሳኤውን በኋላ ጭምር ይሄ አልጠፋም የበላይ የመሆን ጉዳይ ሉቃስ 22 ከ24 ጀምሮ እስከ 27 ያለውን ስናነብ ሉቃስ 22 ከ24 እስከ 27 ደግሞ ማናቸው ታላቅ ሆኖ እንዲቆጠር በመካከላቸው ክርክር ሆነ ምን አይነት ክርክር እኔ ነኝ ታላቅ እኔ ነኝ እንዲህም አላቸው የአዛብ ነገስታት ይገዟቸዋል በላያቸውም የሚሰለጥኑት ቸርነት አድራጊዎች ይባላል እናንተ ግን እንዲያትሁ ነገር ግን ከእናንተ ታላቅ የሆነ በመካከላችሁ እንደ ታናሽ የሚገዛም እንደሚያገለግል ይሁን በማዕድ የተቀመጠ ወይስ የሚያገለግል ማናቸው ታላቅ ነው የተቀመጠው አይደለምን እኔ ግን በመካከላችሁ እንደሚያገለግል ነኝ አያችሁ እነዚህ አዛብ እናንተ እንደ አዛብ መሪዎች አትሁኑ መሪ ማለት አገልጋይ ነው እኔ አሁን እኔ በእናንተ መካከል ሲሆን እኔ አገልጋይ ነኝ በሌላ ስፍራ የሰው ልጅ ሊያገለግል እንጂ ሊገለገል አልመጣም ይላል እንደዚያ አይነት ስሜት ልሰማን ይገባል እኔ ምንድነኝ የሚል እኔ አገልጋይ ነኝ እንጂ ተገልጋይ አይደለም የሚል አይነት የማገልገል ስሜት እኔ የበላይ ነኝ የሚል ስሜት ሳይሆን አሁን አንዳንዴ ሰዎች በሆነ ስልጣን ተሾሙ እንኳን ደስ አለ ይባላል እንኳን በጥሩ ነው ግን በሰው ማገልገል እድል ነው ከዛ አልፎ ግን ያገኙት ስልጣን ጌታ የመሆን ሳይሆን የማዘዝ ሳይሆን የበላይነት ሳይሆን ያገልጋይነት ነው እዚህ ያለን ሁላችንም ራሳችንን በእንደዚያ አይነት መንገድ ነው ልናይ የሚገባል እኔ ማንንም አይደለም ምንም እንኳን እኔ አገልጋይ ነኝ ማንንም ነው የማገለግለው ማንንም የሰውን ልጅ መጀመሪያ በቤተ ውስጥ እንደ አባት አገልጋይ ነኝ እንጂ ጌታ አይደለም አሁን የቤተሰብ መሪ ነኝ መሪ ማለት በክርስቲያን በመጽሐፍ ቅዱስ አውድ አገልጋይ የባለቤት አገልጋይ የልጆቼ ከዛም የቤተ ክርስቲያን አገልጋይ እኔ ማን ነኝ? ከዛ የተሻለም እንኳን እንትን እንኳን ስልጣን እንኳን ቢኖራችሁ ያ ያላችሁ ስልጣን የበለጠ እንድታገለግሉ የተሰጣችሁ እንጂ የህዝብ አገልጋይ ናችሁ እንጂ ከዚያ የበለጠ ነገር የለም። አይ ጊዜያችን ሄደ፣ ትምህርቱንም እያጋመስን ነው። የምትጠይቁት ነገር አለ ከእናንተ የምትናገሩት? አገልጋዮች ነን ሁሉ ከኢየሱስ ጋር ከቆዩ በኋላ እንዲህ አይነቱ ክርክር በአእምሯቸው ውስጥ የሚመጣ እንዴት ነው? እንዴት አድርገው ያስቡታል? በጣም የሚገርም ነው። ከትሁቱ ኢየሱስ ጋር አብረው እየበሉ አብረው እያደሩ ይህን ሁሉ ያዩ ሰዎች አሁንም ማን ነው ይበላል? ማን ነው ይበላል? በጣም የሚገርም ነው። እናንተ ጥያቄ ከሌላችሁ በቀደም ጥቂት ደቂቃዎች ምናልባት የመወያያ ነገሮችን
ፓስተር አዎ ጥያቄ አለኝ እኔ።
እሺ
እንግዲህ እንደተባለው እነኚህ ደቀ መዛሙርቶች ከክርስቶስ ስር ሆነው ሁሉን ነገር ያዩ ነበር። እንግዲህ ይህ የክርስቶስን ምንነት እንዴት አልተረዱም? አሁን እኮ የሚያስቡት እነሱ እኔ ከከሌ ይሻላለሁ በሚል ክርስቶስ ደግሞ ንጉሥ ሲሆንልን የእሱ ቦታ ስልጣን ይሰጠናል የሚል አስተሳሰብ ነበራቸው። እንዴት ይህንን አልተረዱም የክርስቶስ ምንነቱን?
እዚህ ላይ ልጨምር ጥያቄ እኔ
እንግዲህ
በመንፈሳዊ ሕይወት በዝቅታ ውስጥ ከፍታ እንዳለ ነው የተማርነው። በዓለማዊ ደግሞ ወይም ደግሞ በምንኖረው ትክክለኛ ሕይወታችን እየሄደ ያለው ሂደት ውስጥ ደግሞ በከፍታ ውስጥ ነው ደግሞ ስራ ያለው ወይም በረከትም ብለን የምንለው ምድራዊ በረከትም ያለ የምንለው ግን እግዚአብሔር ለምን በዝቅታ ውስጥ አደረገው? የደህንነትን መንገድ ለምን በቃ በክብር ውስጥ ለምን አላደረገም? ዝቅታ ለምን ለደህንነት መንገድ ሆነ?
ጥሩ። የመጀመሪያውን ጥያቄ በማርቆስ ወንጌል 10ኛው ምዕራፍ ላይ እንግዲህ ጌታ ኢየሱስ በተደጋጋሚ ከሁለትም ሶስትም ጊዜ በላይ የሰው ልጅ በካህናት አለቆች እጅ አልፎ ይሰጣል፣ ይገርፉታል፣ ይተፉበታል፣ ያሰቃዩታል፣ ይሰቀላል ብሎ ይነግራቸዋል። በጣም የሚገርመው ልክ ከአፉ ይህንን ተናግሮ እንደጨረሰ ነው በመንግስት ስትመጣ አንዳችን በቀኝ አንዳችን በግራ እንድንሆን ፍቀድልን የሚል ጥያቄ መጣ። ምን ለማለት ነው? እየሰሙት አልነበረም ማለት። አብረውት ነበሩ፣ እየሰሙት አልነበረም ማለት ነው። አንዳንዴ ሰዎች በጉባኤ ውስጥ ሆነው አይሰሙም። በጣም አይገርምም? ለምሳሌ አንድ ሰው መጥቶ ለፓስተሩ ፓስተር እንዲህ ሆኜ ታምሜ በሽታ ያለኛል ተብዬ አሁን ለሚቀጥለው ረቡዕ ሰርጀሪ አለብኝ ብሎ ስናገር፣ አይ እኔም እንደው ምስቴን ለምሳ የሚወስድበት ነው ገንዘብ እንደው 100 ብር ካለ ብሎ ቢጠይቀው ሌላኛው ፓስተሩ ያንን ተቸገርኩ አይቀር። ልክ ኢየሱስ እኔ መሞተ ነው እሰቀላለሁ እገረፋለሁ ብሎ ይነግራቸዋል። እነሱ ደግሞ እየሰሙት አለ ብንን ነው ብለው አንተ ስትነግስ አንዳችን በቀኝ አንዳችን በግራ እሱ እየተናገረ በአእምሯቸው የሚመላለሰው የበላይነት ጉዳይ ነው። ውስጣቸውን የሚበላው እሱ ነው። አይሰሙትም ነበር ነው የኔ መልስ። እየሰሙት አልነበረ በሌላ ነገር በመድራዊ ነገር ይሄ አሁን በተነገረው የበበላይነት ጉዳይ ተይዘው ነበር ልብ ከሱ ጋር አልነበረም ማለት ኋላ ነው ነገሮች ተወቁት ከመንፈስ ቅዱስ መውረድ በኋላ ሌላ የሚጨምሩት ነገር አለ እንዴት ነው አይሰሙትም እንዴት ነው እንደዚህ ይሆናል ሩግዘም የለም አንድ ሰው ሁለቱንም ጥያቄዎች አንድ ላይ አርጎም ይመልስ
እሺ እኔ ሞክራለሁ አንተ የተናገርከው ላይ ለመጨመር መንፈስ ቅዱስ ገና አልከበረም ነበር ይለናል ብዙ ነገራቸው የውድቀት የኃጢአት የስጋ ነበር ከጌታም ጋር ሆኖ እሱ ራሱም ሲነግራቸው ምን አለ ምነግራችሁ ነገር ብዙ አለ ግን አሁን አይገባችሁም አታስተውሱትም ያ መንፈስ በመጣ ጊዜ ግን ሁሉን እንድታስተውሱ እንድታስተውሉ ያደርጋል ብሏቸው ነበርና አልገባቸው በማይገባ መንገድ ነው የጌታ አመጣጥ በሰው አይምሮ ሎጂካሊ እንዲ ነው ብለን አስልተን ልናመጣው ምን ይችላል አይደለም በሰው አይምሮ ከሰው አይምሮ በላይ ነው የደህንነት ሚስጥር እየጠየቀችው ደግሞ ለምን እንደዛ መጣ ለምን በከፍታ ወይም በከበረ መንገድ አልመጣም የደህንነት ሂደት እግዚአብሔር ራሱ ትሁት ስለሆነ ነው የእግዚአብሔር ጸባይ ነው ትህትና ለዚህ ነው ትቢትን የሚጠላው እግዚአብሔር ትቢተኛ አይደለም የዋህ ነው ትሁት ነው ያንን ባህሪ ደግሞ እኛ እንድንለማመድ ይፈልጋል ስለዚህ በባህሪው ነው የተገለጠው እግዚአብሔር በባህሪው ነው ይሄ ነው ማንነቱ የነማ
ጥሩ በእውነት መልሱ ተመልሷል ሰዓታችን አልቋል ምንም ማድረግ አንችልም አነሰን ማለት አንችልም በቂ ጊዜ ነበረን ነገር ግን ትራየን የመጨረሻኛውን የሐሙሱን አላነሳንም እንጂ ብቻ ጠቅላላ የሰንበት ትምህርቱን ሐሳብ አንስተናል በዚህ ላይ እኔም የመወያያ ጥያቄዎችን አንስቼ ነበሩኝና ነገር ግን አላቀረብኩም በጣም እግዚአብሔር ይባርካችሁ በዚህ ውይይት ላይ የተሳተፋችሁ በፈጥ ብላችሁ የሰማችሁ በእውነት የምትገርሙ ሰዎች ናቸው አንዳንዶቻችሁ ጋር የምኝታ ጊዜ ነው አስተማሪዎች ናቸው ብዙን ጊዜ የሚመሰገኑት ነገር ግን ሰሚዎች ባይኖሩ ኑሮ እኛ ለአየሩ አንናገርም እና እንደዚህ በትዕግስት የሰማችሁን አስተያየት በመስጠት ተባብራችሁ ሁላችሁም ጌታ አብዝቶ ይባርካችሁ በጣም ደስ የሚል ጊዜ ነበረም እንደዚህ በእግዚአብሔር ቃል መበርታትን አንተው እንደውም መሰብሰባችሁን አትተው ያ ቀን ሲቀርብ የበለጠ አድርጉት ነው የሚለው እና እግዚአብሔር ቃል በርቱ ጌታ ይባርካችሁ ለፕሮግራም መሪዋ መልሳለሁ ይህንን መልሼ ሰጣታለሁ ይህንን ፕሮግራም
እሺ ፓስተር እግዚአብሔር ይባርክ ጸጋውን ያብዛልን በሀሳብ በጥያቄ የቀረባችሁ ሁሉ እግዚአብሔር ይባርካችሁ እንዲሁም ጉባኤውም እንዳለው እውነት ነው በጸጥታ ላዳመጣችሁ ሁሉ እግዚአብሔር ጸጋውን ያብዛላችሁ በእውነት ትልቅ ትምህርት ተምረናል የተማርነውን ደግሞ ማስታወስ እና እግዚአብሔር ደግሞ መንፈስ ቅዱስ እንዲረዳል መጸለይ ያለብን ትዕቢት ምን ያህል እንደሚያዋርድ እግዚአብሔር እንደሚያርቅ ተምረናል ስለዚህ እግዚአብሔር የዋህ ትሁት እንደሆነ እኛም ደግሞ ያንን መንፈስ እንዲረዳን መንፈስ ቅዱስ እንዲረዳን አጥብቀን እንጸልይ አሁን የሻሎም ኩፋየር እንደገና በመዝሙር ይቀርባሉ እግዚአብሔር ይባርካቸው
እሺ እንዘምራለን ለእግዚአብሔር ክብር ጌታ ሆይ እባክህ ጸሎትን አስተምረን የስጋ ምኞት እንዳይሆን ጥያቄያችን አንተን የሚያስከብር እንዲሆን ልመናችን መንፈስ ቅዱስ ለእኛ ጸሎትን አስተምረን ባንበሳ ጉድጓድ ውስጥ ብንጣልም እንኳን በእምነት በትጋት እንድንቆም የሚያስችለን ደንዳና ልባችን ሰብሮ የሚያቆመብን የዳንኤልን አይነት ጸሎትን አስተምረን ጌታ ሆይ እባክህ ተናተምረን የስጋ ምኞት እንዳይሆን ጥያቄያችን አንተን የሚያስከብር እንዲሆን ልመናችን መንፈስ ቅዱስ ለእኛ ጸሎትን አስተምረን
የተዘጋውን ማጽን ከቶ ልጅ ያሳቀፈን በእሳት ውስጥ ብንጣል እምነት የሚሆነውን በመከራ ቢሆን ካንተ የማይለየውን ጌታ ሆይ አስተምረ ጌታ ሆይ ያንን አይነት ጸሎትን አስተምረን ጌታ ሆይ እባክህ ጸሎትን አስተምረን የስጋ ምኞት እንዳይሆን ጥያቄያችን አንተን የሚያስከብር እንዲሆን ልመናችን መንፈስ ቅዱስ ለእኛ ጸሎትን አስተምረን
ተንኮልን አስወግዶ ትሁት የሚያደርገን እኔነት አጥፍቶ የፍቅር ልብ የሚሰጠውን ገና ከዚህ በላይ የሚሰራውን ኃይልህን አብዝተን እንሻለን ጌታ መንፈስ ቅዱስን ጌታ ሆይ እባክህን ጸሎትን አስተምረን የስጋ ምኞት እንዳይሆን ጥያቄ አንተን የሚያስከብር እንዲሆን ልመናችን መንፈስ ቅዱስ ለእኛ ጸሎትን አስተምረን
ወደ ንስሐ ሕይወት ነፍሳችን የሚመራ ድንጋዩን ልብ ለውጦ በእምነት የሚሰራ መንገድ ለጠፋባቸው ብርሃን የሚሆነውን ቅዱስ አባታችን ሆይ ጸሎትን አስተምረን ጌታ ሆይ እባክህን ጸሎትን አስተምረን የስጋ ምኞት እንዳይሆን ጥያቄያችን አንተን የሚያስከብር እንዲሆን ልመናችን መንፈስ ቅዱስ ለእኛ ጸሎትን አስተምረን ጸሎትን አስተምረን ጸሎትን አስተምረን
አሜን አሜን አሜን። እግዚአብሔር ይባርካችሁ ጸጋውን ያብዛላችሁ። እግዚአብሔር እንግዲህ ጸሎትን እንዲያስተምረንና መንፈስ ቅዱስ ከኛ ጋራ እንዲሆን የሁላችንም ጸሎት እንዲሆን በዚህ መዝሙር እግዚአብሔር እጅግ አድርገን እናመሰግናለን። ተባረኩ። አብዝታችሁ ዘምሩ። እሺ፣ ስለነበረን መልካም የሆነ የሰንበት አርብ ምሽት እግዚአብሔርን እያመሰገንኩ የመጣችሁ ሁሉ እግዚአብሔር ይባርካችሁ። መልካም ሰንበት። ዛሬ የተቀዳ ቁጥራችን የሚሆነው 7163 ነው።
እንግዶች ካላችሁ የምትገቡበትን ቁጥር እናገራለሁ 6054754986 አክሰስ ኮዱ 71886 ፓውንድን በማስገባት የተቀጣው ማዳመጥ ይችላል። አገልግሎታችን ሳምንት ሙሉ አለን። በማለዳ ጧት 6 ከ7 በምሳ ሰዓት 12 እስከ 1 በማታው እንደዚሁ ከ8 እስከ 10 ይህ ሁሉ የሚሆነው በኢስተር አቆጣጠር ነው። ሮብ ሮብ የጾም ጸሎት አለን። ወር አንድ ጊዜ የጾም ጸሎት አለን። ለዚህ ሁሉ የገባችሁ ለምትካፈሉ ለምታገለግሉ ሁሉ እግዚአብሔር ይባርካችሁ። እንደዚሁም አዲስ ለማገልገል የምትፈልጉ ቦታው ክፍት ነው። የምትፈልጉትን ቦታ ማገልገል ትችላላችሁ። እግዚአብሔር ይባርካችሁ። አሁን ወደ ጸሎት የምንሄድበት ጊዜ ነው። የዚህ ምሽት ጸሎት የሚያጠቃልሉልን ጋሽ በቄ ናቸው። እግዚአብሔር ቅዱስ መንፈስ ከእርሱም ጋር ይሁን። እግዚአብሔር ይባርክዎት። ጋሽ በቄ
ይሰማል?
ይሰማል።
በሰማይ ያለህልን ቸሩ እግዚአብሔር በዚህ ሰዓት ጌታዬ የወገኖቼ ሸክም ምስጋናንም ጥያቄ ለማቅረብ እንዴት እንደምጸልይም እንዴት እንደማመሰግንም አላውቅም። መንፈስ ቅዱስ ሆይ አግዘኝ። የምጸልየው ጸሎት የማመሰግነው ምስጋናም አንተ ስጠኝ። ወሳይም በደሌን ኃጢአቴን ይቅርብልኝ። ይመስገን ይመስገን ይመስገን። ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ ጌታ በኢየሱስ ክርስቶስም ክብርን ምስጋናን ስግደትን አምልኮን ውዳሴን በረከት ጥበብንም ለአንተ ነው የሚገባ ስለሆነ ይህን ያንስብሃል ጌታዬ። ዙፋን ይሁን ምስክነት ሞል ፈጣሪያችን ለኛችን እኛ ጌታ ተመስገን ተመስገን ተመስገን። ሳንወድህ የወደድከን ሳንፈልገን የፈለግከን በህይወት ያልወድከን ታሪካችን በመለወጥ ምስ ያረከን በድግድ ጨለማ ወደ ምድን አመታን አመጣን በህይወት ዘመናችን የጠበቅከን ተመስገን። ጠላታችን የአዳም ልጆች ሁሉ ነቀርሳት ጠላታችን ክፉ ዲያብሎስ ሰይጣን አጋንንቶች ጊንጦች እባቦች ዘንዶ ጠንቀሮቻት እንያዝለን ያልማተው ስጋችን በመስቀል ላይ ስቀለው እንከበራለን። የዩኒቨርስ ፈጣሪ በመልክ የፈጠርከን በህይወት ዘመናችን ያልተለየህን አለን ባንተ የሚንጌታ እናመሰግንሃለን። ለዛሬ ምሽት ለነበረን የበረከት ምሽት መስገን አብረን ስለነበር መስገን ስለሰማን ህይወት ቃል ተመስገን ጌታ ኢየሱስ። ዛሬ ቃል ሰምተናል። እንደ ቃል ግን መኖር አቅቶናል። እንደ ቃል እንደሰማን ልንኖር ይለውጣል። አይናችን የሚከፍትልን የሚያዘጋጀን የሚለውጠን የኋለኛ ዝናብ መልጆች ላይ ይውረድ። አብረት አንተ በነበሩ ጊዜ ምንም በማያስተውል ሁኔታ በነበሩ ጊዜ ይህ ሁሉ ስትደረግም አላስተዋሉም። ከተለወጡ በኋላ ግን ታሪካቸው ተለወጠ። ዛሬ የሁላችን ታሪክ እንዲለወጥ የኋለኛ ስለሆናክልን ምክንያቱ ሰጣችኋል የምት ቃል ገባልን በመጨረሻ ዘመን ከመንፈስን አፈሳለሁ ስጋ በለበሰ ሁሉ ላይ ያልከው ጌታዬ የመንፈስ ቅዱስ ዝናም ወርዶ የመጨረሻችን አጠናቀን የሶስት መላእክት አውጃን እኛ እንድረን ልጆችን እንድነን ቤተሰቦቻችን ይዘን ያዘጋጀን የክብር መንግስት ወራሽ እንደሆነ አንተ እርዳን። እናመሰግንሃለን ጌታዬን አምላኬ ሆይ የሰማነውን ባርክ፣ አገልጋዮችን ባርክ። የሁላችን ኃጢአታችን በደላችን ይቅር በለን። በመጣ ጊዜ ሁላችን በመንግስት አስበን ማችን በይሆን ይገብጽ አፈው ጌታ የተመስገን ችክቡ ዘመን አሻግረን እንድንስተው ይርዳን። ራሳችን እንድናይ ይርዳን። ዘመኑ እንድንዋጅ ይርዳን። ታሪክ ከማውላት ጊዜ ማለቆ እንድገባ እንድናስተውል አንተ ይርዳን። በእምነታችን ደግሞ እንድንቆም ይርዳን። አምስቁስ ከማሳዘን አንተ ከማቁሰል ከድህር ተማጥያን ጠብቀን። ጌታ ሆይ እናመሰግናለን። እስከሞትን ደግሞ እንድንሳመን እንድመርዳን። እምነታችን አቁመን ልባችን ውሰደው እንደሚገባ አንተ ስራን ለምጻት አዘጋጀን። እናመሰግናለን ጌታዬን አምላኬ ሆይ በዚህ ሰዓት ታሞ በጭቀና ያሉ ብዙ ወንድሞቻቶች አሉ። አንተ ምታቃቸው ጌታ ይንፈወሱበት ለሪት ሆነ ያዘኑት ማጽናናለን። አገራችን ኢትዮጵያን ጠብቀልን። ህዝባችን ጠብቅ ጌታ ሆይ። ትዳራችን ጠብቅ። ልጆቻችን ጠብቅ። እምነታችን ጠብቅ። እንደወደድከን እንደመረጥከን እንዳማረብን ጌታ ሆይ። እምነታችን ደግሞ እንዳንጥቃሽ እንደፈተን ጠብቀን። በክብር ደመና ስትገለጥ መልካችን ነው። ሽራችን ክብራችን ያ ጌታ ሊቀበለን ሲመጣ እኛም እንድናል። አብራታችን አብርተን አዘጋጅተን አዘጋጅተን ጥቅዛችን ይዘን በደስታ ተቀበለንህ ያዘጋጀን የክብር መንግስት ወራሽን ነው መሆንችን ማንተርዳን። የሁላችን መጨረሻችን ግባችን ደግሞ ሰማይ ይሁን። ተመስገን ተመስገን ለሊቱ መሰማት መሰላም አሳደረን ስለሰማኝ ተባረክ። ቅዱስ በኋላ ልጅ በመድኃኒታችን በጌታ በኢየሱስ ክርስቶስ አሜን።
አሜን አሜን። እግዚአብሔር ይባርክዎት ጸጋውን ያብዛልዎት። ካስበቀ የኛን ጸሎት ይዘው እንደቀረቡ እርሶም የቤተሰቦም ጸሎት ይሰማ። ጉባኤ ሁሉ እግዚአብሔር ይባርካችሁ። መልካም ሰንበት መልካም ሌሊት። ወዳችኋለሁ። ከዚህ በኋላ ያለውን ፕሮግራም ደግሞ የምስጋና የመዝሙር ጊዜ አለ። በዛም ደግሞ እግዚአብሔር ከእናንተ ጋር እንዲሆን ጸሎቴ ነው። ፕሮግራሙን አቁማለሁ። ከዛ ወንድም ዳኒ ፕሮግራሙን ይቀጥላል። ቃል